በስቱቀን ከተማ የምትገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምትደምጡት በስቱቀን ከተማ የምትገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ በኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 FM ሜጋሃርት የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
በዛሬው የእሁድ ፕሮግራማችን የተለያዩ አርስቶችን እንዳሳለን። ከዚያ ቀደም ባለ ሁኔታ ግን እስቲ ለዛሬ በሙዚቃ እንጀምርና ይችን የሙሉቀን መለሰን ሙዚቃ ጀባ እንበላችሁና ፕሮግራም እስኪ እንጨዋወት አንደባበቀ
የለውጥ ኃይሎች ችግሩን በጉያ ያለውን የዘር ፖለቲካ መዋጋት ያልቻል ነው ምክንያቱ። የችግሩ የጎሳ ፖለቲካ ምንጭ ሆነ ወያኔ ክፍተት እየሰጠ ስለሚያግዘው ነው። ካሁን ቀደም ታይቶ የማይታወቅ መልኩ ሀገር ወዳድ ይሆን ኢትዮጵያውያን የወያኔ የጎሳ ፖለቲካ በቀደረላቸው ወይ መፍሰስ ይችላል። ከመሰዳደብ ከመንጓጠጥ ከመፈራረጅ በፊት ራሳችን መርምር ይጣራ የሚገባው አለ የሚባለው የረውጣውጫ አደፍራሾች ይስግብግብ ይሐሰተኞች ድብቅ ምቆሽ ፖለቲካ መሆኑ ሲሆን ሌላው ደግሞ አውቀልሃለሁ የሚሉ አካላት ባንድነት ኃይል ውስጥ እንደ አሸማፍላቸው ነው። የብሔር ፖለቲካ እንዲቀር በር ከፍቷል። የጎሳ ፖለቲካ ዋና ምንጭ ህዋት ነው። ህዋት ከስሩ መንግሉ ማፍረስ ካልተቻለ ድረስ በአሁኑ ወቅት የምንመለከተው አስቀያሚ ፖለቲካ ሂደቶች ተስፋፍተው ይቀጥላሉ። በአሁኑ ወቅት በተለይ በዲያስፖራው ዘንድ የሚራመደው የጎሳ ፖለቲካ የሚመሩ እንዲሁም ትግሉም ወተ ትግሉ ተነሳ ያለ የሚዘባርቁ ይብልጡን ከወያኔ ጋር ጥቅም የነበሩ የሆኑ የሚሆኑ ግለሰቦች አካባቢዎቻቸው መሆናቸውና እናስብ ልንነቃ ይገባል። ተቃዋሚው ወይ የለውጥ ኃይል ፈላጊ ፕሮፓጋንዳ ፈሳቢ አይደለም። የፖለቲካ ድርጅት የግለሰቦች ጉዳይ አስፈላጊም አይደለም። እየሮጡ የሚሄድ የሚቻለው የሚቻለው በጋራ አጀንዳ ላይ ተመሰረተ የጋራ ጥረት ማጥፋት ስራ ሲሰራ ብቻ ነው ሌላው ይደረስበታል። ዝም ብለን ወያኔን እንታግላለን የሚመረሃ አልባነት ስለማይፈይድ ሁሉም ሊያስብበት የሚችል ስራ ሊሰራ ይገባል። ካልሆነ ትግሉ በስድብ በሹፈት ታጅቦ ሁልጊዜ ሆያ ሆዬ እንደሆነ ይቀጥላል። ካለምንም መዘናጋት ይታሰብበት የሚገባው ጉዳይ ቢኖር በየቦታው የሚፈሉት የጎሳ መንደሮች ድርጅቶች ግለሰቦችን ከመዋጋት ይልቅ የጎሳ ፖለቲካ የዘረኝነትን አስፋፊ የሆነውን አካፈዋትን ከነምንጩ ማድረቅ ያስፈልጋል። ከመስተዳደር ከመንጓጠጥ ከመፈራረጅ በፊት ራሳችንን እንመርምር። ኢትዮጵያ ያላለፉት 100 ሺህ አመታት ተፋቅረው ተከባብረው ተጋብተው ተዋልደው ለዛሬ ደርሰዋል። ዛሬ ላይ ሀገር ቤት ከመገኙ ለነጻነት ለመብት ከመታገል ህዝብ ልክ በመከፋፈል በዘረኝነትና በትምክት እየጦዘ ያለው ዲያስፖራ ነው። ይህ ዲያስፖራ የፈጠረው አጉል የበታችነት ስሜት ይወለደው የጎሳ ፖለቲካ ክፍተት መፈጠሩ ህዝቡ ለነጻነቱ መብት እንዳያስከብር እንቅፋት ከመሆኑም በላይ ለውያኔ እፎይታ ሆኗል። ከዚህም ጋር በተያያዘ ማሰብ የማይችለው አጼ ስርዓቶች ናፋቂ ኢላው ቢንዚሎች ናቸው። በዲያስፖራ አካባቢ የሚነዙ ጡዘቶች ሀገር ቤት ባለው ትግል ላይ ምናምን ይቸለሱበታል የሚለው ፍራቻ ሰብረን ማለፍ በጣም ቀላል ነው። አንድ ፍቅር፣ ትዕግስት፣ መከባበርና መደማመጥ መተራረም። ደጋግመን የምንጮኸው ነገር ቢኖር መላው ኢትዮጵያ ውስጥ ያሉ ተጨቋኝ ህዝቦች ለውጥ ይፈልጋሉ። ለውጥ የሚደረገው ትግል ፈሪያዘ እንበርታ በተባለበት በዚህ የህዝብ ድል በሚበሰረበት አዲስ ምዕራፍ ተከፍቶ የኩልነት ኢትዮጵያዊነት የምትመሰረትበት ወቅት እኩ ያንደበቶቻቸው የዘር ሴራቸው ነው የሚያቀረሹ ጥቂት ሰፊ ሚዲያን ተቆጣጥሮ ለህዝብ ዳግም ባርነት ልብ ሰባሪ ፖለቲካ በመቀሸር ላይ በሚመገኘታቸው የለመለመ ተስፋን አቀጭጨው የወያኔን ስልጣን ከማጥበቅ አይለይም። በማግለል በመፈረጅና በአልሳካም ባይነት የሚነዛው የኢትዮጵያ ፖለቲካ ወያኔ ኃይሎች እጅ ሆኖ ህዝብን እያመሰቀኛል። ለዚህ መፍትሄ የሚሆነው ህዝባዊ ማኒፌስቶ የያዘ አጀንዳ ሲኖር ብቻ ነው። ህዝባዊ አጀንዳ በሌለበት ብዙ ፖለቲከኞች እየተጋቡ ይፋታሉ። ፖለቲካውን ይቀፈላ ይጨብጨባ አድርገውታል። እንዲሁም ከፖለቲካው ተጋቡ በሀገራቸው ጉዳይ እንዳይሳተፉ ስማቸው የሚጠፋ አካላት ከወያኔ ጋራ በመተባበር የሚያሰሩ ተንኮል ትግሉን ወደኋላ እንዲጎት ሲያደርገው ህዝብ በፍራቻ እንዲረድ የፖለቲካ ውዥንብር እንዲፈጠር መንገድ ከፍቷል። ለዚህ መፍትሄ ሁሉ ከትንሽ እስከ ትልቅ በሀገር ጉዳይ ስለሚያገባው በጋራ የተሳተፉበትን ትልቅ ስራ በመስራት ትግሉን ወደ ድል ማሸጋገር ሲቻል ዋናውና ሊተኮርበት የሚገባው ለውጥ ፈላጊ የኢትዮጵያ ህዝብ ነጻና ወጣለት እያሉ በጋራ ሊቆም ይገባል። በመከፋፈል፣ በማግለል፣ በመሰዳደብ፣ በመንቋሸሽ ማንንም ምንም ሊያቀርብ አይችልም። ህዝብ ተባብረን ተረባርበን ልንደግፍ ይገባል። የነጻ አውጪነን የሚል የለውጥ ሐዋርያ ነኝ የሚሉ ፖለቲከኛ ነን የሚሉ በመካከላቸው ያሉ ግብ ግብ ለወያኔ ፕሮፓጋንዳ ስራ ታላቅ አስተዋጽኦ ያደርጋል። የነቀት ሴራ ፖለቲካ ቆሞ ያስተተን የቀፈላ ፖለቲካ ቆሞ በሀገር ውስጥ ያለው የሚደረጉ ትግሎች ሚና ሳን ላይ በጋራ ልንደግፋቸው ይገባል። የነን ካል ወያኔ ራሱን ስራ እየሰራ 25 አመት ከፋፍ ላይ ገዛው የወያኔ ሴራ ተጎጂ የሆነው ሀገር ቤት ያለው ህዝብ ነው። አንዴ በዘር አንዴ በሃይማኖት አንዴ መሬቱ ሲከፋፈል ሲሰቃይ የማይደርስለት ነጻ ውጪ ለዚህ ህዝብ ፋይዳ የለውም። ዛሬ ህዝብ ከሀገሩና ከመሬቱ ተፈናቅሎ የሌላ ሀገርና ፋቂ ቄ አልባ መሬት አልባ ሆኖ በየሀገሩ እየተሰደደ እየተሰቃየ ላለው ህዝብ ሆብለን ባንድነት መውጣት ሲገባን እኛ በማይረግባ ነገር ስራ ፈተን ዛሬ በቃ ለወገን ደራሽ ወገን ነውና በቃ ልንለው ይገባል። መልካም ቆይታ። ሳምፔር ተገኘ ነኝ።
በድጋሚ አድማጮቻችንን ዛሬ እሁድ አደረሳችሁ ያለው የኢትዮጵያ ድምፅ ሬዲዮ ፕሮግራም እንግዲህ ጀምሯል። ለየት ባለ ሁኔታ በዛሬው ፕሮግራማችን የተለያዩ አርስቶችን እንዳሳለን ባለው መሰረት ከጥቂት ደቂቃዎች በኋላ ሳምንታዊው የውይይት ፕሮግራማችን ይቀጥላል። ከዚያም በመቀጠል እስከ መቼ የተባለው አድማጫችን አንድ መጣጥፍ ልኮልናል። እሱንም እናሰማችኋለን። የተለያዩ ማስታወቂያዎችም አሉን። የዜናው ሰዓት ቀደም ብሎ ሊቀርብ ይችላል፣ 1:45 ደቂቃ ቀደም ብለን በዛሬው ዕለት። ከዛ በመቀጠል እንግዲህ ከዶክተር አክሎግ ቢራራ ጋር ውይይት በቀጥታ ካሉበት ቦታ እናደርጋለን። በኢትዮጵያ የኢኮኖሚ ሁኔታና በተለይም ደግሞ ሙስና እና የቤት ክራይ ሰብሳቢነትን በተመለከተ ምን እንደሆነ እሳቸውን እንጠይቃለን። መልካም ቆይታ ከኛ ጋር ይሁንላችሁ እንላለን። ጥያቄዎች፣ አስተያየቶች እንቀበላለን። አይደለም
በትክክል እንግዲህ እንደ ጅማሮም سنጀምርም ቴክኒሻናችን ፍቅር የሚሸቱ መጣመ ዜማዎችን ያሰማን ያለው እንግዲህ ለሀገራችንም ለሁላችንም
ፍቅር እና ሰላም፣ ጤንነት፣ ደህንነት፣ አንድነት ከኛ ጋር ይሁን ይያልን። ፕሮግራማችንን እንቀጥላለን። መልካም ቆይታ።
እናስተልኛ አርማጆቻችን ተመልሰን መተናል። እንግዲህ የሳምንቱ የመጀመሪያው ፕሮግራማችን የሚሆነው እንግዲህ እንደተለመደው ሳምንታዊ አበይት ክንውኖችን አስተን እንወያያለን። ወደዚህኛው ሳምንት አበይት ክንውን ስንመጣ እንግዲህ ኢትዮጵያ ውስጥ ያለው የህወሓት መራሹ ስርዓት ጠቅላይ ሚኒስትር የሆኑት ኃይለ ማርያም ደሳለኝ የሰጡት ጋዜጣዊ መግለጫ ነው። እሱን ተከትሎ በመግለጫቸው ላይ የተቀሰቱ ሐሳቦች አሉ። ኢትዮጵያ ውስጥ ያለው በተለይ አሁን ላይ ያጋጠማት ያለው ከፍተኛ የውጭ ምንዛሬ እጥረትን በተመለከተ ያነሱት እንትናለና ከቻይናና ኮሪያ አጋጥማቸው ከነበረው የገንዘብ ምንዛሬ እጥረት አንጻር አንተም አንስተው ለማነጻጸር ሞክሯል። አንደኛ ሁለተኛ እንደ መፍትሄ የሚያቀርቡት በጊዜው የነበሩት ስርዓቶች ያኔ ጸጉር ላጭተው ሸጠው ያንን ክፉ ቀን እንዳለፉት ተናግሯልና ምን አይነት ኢንትረስት እና ሐሳብ እንዳለው ባይገባኝም ያለውን ዑነታ ግን ሪሊ እንድናይ
ማለት የገንዘብ የሃርድ ከረንሲ ችግር ኢትዮጵያ ውስጥ አይኑን አፍጥጦ ጥግሩ ጥርሱን አግጥጦ መምጣቱን ያሳያል። ሰውየው በአደባባይ ወጥተው እንደ ምሳሌ የኢኮኖሚ ችግርን እንደ ህንድ ወዘተ ያሉ ሀገሮች የተወጡት የሴቶቻቸውን ጸጉሮች እየሸጡ ነው ብሎ እስከመናገር የደረሱ ሰው በነገራችን ላይ እኚህ ሰውዬ የሚናገሩትን ራሳቸው በካሴት አዳም ቀርቶ ቢሰጣቸውና ቢያዳምጡት ራሳቸውን ይዘው ወየው ወየው ሳይሉ አይቀሩም ብዬ ነው የምገምተው። ግን የሚያውቁትም አይመስለኝም።
እኔ በመጀመሪያ ደረጃ እኔ በሀገር ደረጃ በመሪነት የምታስቀምጠው ሰው እንደዚህ አይነት ትልቅ ግድፈት ሲሰራ አይቼም ሰምቼም አሳፋሪ ነው። በመጀመሪያ ደረጃ በዓለም የካርታ ስሌት ኮሪያ የሚባል ሀገር የለም። እውነት ለመናገር ኮሪያ የሚባል የለም። ደቡብ ኮሪያና ሰሜን ኮሪያ የሚባል ነው ይመስለኛል። እንግዲህ ሳቸው ለማንሳት የሞከሩት የደቡብ ኮሪያ የምጣኔ ሀብትና የውጭ ምንዛሪ ጥረትን በተመለከተ ያነሱት ይሹ ነው። ግን ወደዛ ከመግባታችን በፊት በዚህ ስርዓት ያለው የምንዛሪ ጥረት ክሽፈትና በፊት የነበረውን ስርዓት ብናየው ጥሩ ነው።
በፊት ከወያኔ ስልጣን በፊት ኢቭን በኃይለ ሥላሴ ጊዜ የዛሬ 67 ዓመት ማለት ነው። ለአድማጮች ግልጽ እንዲሆን ቀጥል።
ያ ምንድነው ብዙ ጊዜ ይሄ ስርዓት ራሱን የሚኮፈሰው ካለፉት ስርዓቶች ጋር በማነጻጸር እንትን ለማለት ነውና ሪሊ ያለፈው ስርዓት የነበረው የኢኮኖሚ ስርዓትና አካሄድ አሁን ካለው ስርዓት ጋር ያለፈውን እንትን ለማለት አይደለም። ግን ብናየው ለምሳሌ እንደ ኢትዮጵያን በአቆጣጠር በ1960 ዓመተ ምህረት የኢትዮጵያ አጠቃላይ
በ1960 እንደ ኢትዮጵያ አቆጣጠር እዚህ ላሉ ሰዎች እንደ ኢትዮጵያን አቆጣጠር ያ
ከ8 ዓመት ያው ቀንሰ በታሰረው በ1952 ማለት ነው።
በኢትዮጵያ 1952 በፈረንጅ በ1960 የዛሬ 40 ስንት 50
56
በላይ 56 57 ዓመት በላይ
ከቀጥል ብትወስድ የኢትዮጵያ አጠቃላይ የምርት የነፍስ ወከፍ ድርሻ ከዩናይትድ ስቴትስ አጠቃላይ የነፍስ ወከፍ ድርሻ ጋር ስታነጻጽረው 1/32 ነበረ። ስታነጻጽረው አሁን ላይ ደግሞ ተመልሰን በ2016 ዓመተ ምህረት አሁን ባለንበት ካረንት ሲቹዌሽን ላይ ስታየው የኢትዮጵያ አጠቃላይ ምርት የነፍስ ወከፍ ድርሻ ከዩናይትድ ስቴትስ አጠቃላይ የነፍስ
ከአሜሪካን ጋር
ድርሻ አኳያ ሲታይ 1/56 ወርዷል። እንግዲህ ይህቺ አገር ወረደች ምንላት ደብል ዲጂት በየአመቱ ለአንድ ዲኬድ ያክል ድረስ
ያሳደገች አገር ነች። የሪዘርቭን ደግሞ ተናግረን
አሁን ሁለተኛውን ደግሞ እንደዚሁም እንደ ኢሮፓ አቆጣጠር በ1974 ዓመተ ምህረት ወይም በ1966 አብዮቱ
ቢፈቶ
ወታደራዊ መንግስት ስልጣኑን በሚይዝበት ጊዜ ላይ ኢትዮጵያ ውስጥ የ14 ወር የውጭ ምንዛሬ ክምችት ወይም ይሄ ፎሪን ከረንሲ ሪዘርቭ ነበር ኢትዮጵያ። አሁን ላይ 2016 ላይ ግን ሄደ
ከብዙ ድገት በኋላ
ያው ከብዙ ድገት
የኢኮኖሚ
ድገት 2074 ዓመተ ምህረት ነው። አሁን 2016 ነው ያለው።
ትክክል።
በእነዚህ አመት ልዩነቶች ውስጥ ወያኔ መጥቶ ወይም ይሄ ህዋት መራሽ ስርዓት መጥቶ 26 ኦልሞስት 25 አልፈን 26ኛው አመት ላይ ደርሷል።
አገሪቱን በየአመቱ አሳድጎ ስንት ደረሰ?
26 አሳድጎ እንግዲህ አሁን ላይ ያለን የፎሪን ከረንሲ ሪዘርቭ የሚያሳየው 2 ወር ነው። ለዛውም በራሽን ከተከፋፈለ
ከ26 ዓመት የኢኮኖሚ እድገት በየአመቱ ደብል ዲጂት እድገት በኋላ ወያኔ ያደረሰን ምንድን ነው? የፎሬን ከረንሲ ሪዘርቫችን 2 ወር ብቻ ነው የሚያቆይ ነው። ከዛ በፊት ወያኔ ከመምጣቱ በፊት በዛ እሱ የችግር ጊዜ ነው በሚለው ዘመን የነበረን ምንድን ነው? 14 ወር ነበር። አንድ አመት ከ2 ወር ሊያስኬደን የሚችል የፎሬን ከረንሲ ሪዘርቭ ነበረን ነው የምትለው?
በትክክል ነው። ይሄ እነዚህ መረጃዎች ያው እኔ እንዴት በምን አይነት ስሌትም ያሉት አሁን ምን ጠቅላይ ሚኒስትራችን በምን አይነት ስሌት እንዳዩትም አላውቅም። እና ይሄን እነዚህ መረጃዎች አሁን ምነግርህ የዓለም ባንክ ዳታቤዝ ላይ ማንም ሰው ገብቶ ሊያይ ይችላል። ኢቨን ያለውን እድገት ስታይ እዛ ላይ የሚያሳዩት ቻርቶችም ኢቨን በቀድሞ ስርዓቶች የነበሩት እና የነበሩ የኢኮኖሚ የፎሬን ከረንሲ እድገት እያደገ የመጣበት ሂደት የሚያሳይ ነው። አሁን ግን ወያኔ ስርዓት ኢትዮጵያን ከያዘ በኋላ ያለው የፎሬን እድገት እንትን የቁልቁሎሽ ጉዘት ወይም የካሮት እድገት ነው ያለውና
እኔ በተደጋጋሚ የሚመስለኝ እነዚህ ሰዎች የኢትዮጵያን ኢኮኖሚ እድገት የሚታዩ እንትን የሚሉት ከራሳቸው የባንክ ኖት እድገት ጋር ይመስለኛል። የባንክ ኖታቸውን ባዩ ቁጥር የዘረፉት ገንዘብ እየተጠራቀመ ሲሄድ በውጭ ሀገር ባንክ ያንን እንደ ኢትዮጵያ ምንድነው የሰው ልጅ እኮ አንዳንዴ አካባቢውን ይራሳል ሆድ ሲደነድን ከመጠን በላይ ስትበላና ስትከብር ምን ስትል ጭንቅላትህ ይደነዛ እንደዚህ ደነዝ ሆነዋል ነው የምለው
ያው እኔ በዋናነት ኢቭን ይሄ ኢሹ ይሄን ዳታዎች ካየን ዘንዳ ደግሞ ኮዙ ምንድነው ሪሊ እቺ ሀገር አደገች እየተባለ ነው ግን ውጪ ምንዛሬ እጥረት ሶርሱ በራሱ ምንድነው አንደኛ ሁለተኛ አሁን ያለንበት ሰዓት ላይ ይሄን ያከለ ሚዲያ ድረስ እንኳን ወጥቶ ከአቅማቸው በላይ ሆኖ ያለቱን ያገሪቷን ኢኮኖሚ እንድትዋጅቅ ያደርጋት ወይም ያላት የውጪ ምንዛሬ በተለይ በእንደዚህ በኢንዱስትሪ ውጪ ንግድ ስርዓት ላይ ያሉ ሰዎች በከፍተኛ ደረጃ እያማረሩበት ያሉት ኢቭን ከንግድ ተቋማት እየወጡበት ያሉት ኢቭን ያለችው በራሽ የምትከፋፈለው ለወይ ለስርዓቱ የሚያጎበድዱ ወይም የስርዓቱ የሆኑ ካምፓኒዎች እንደነ ኢፈርት አይነቶች ብቻ እንዲጠቀሙት የተፈቀደበት ምክንያት ያለበት ይደታልና እንዴት እዛ ውስጥ ገባን ብለን እናስብ ያለፈው አንድና ሁለት አመት አገሪቱ እየተከተለች ያለችው አገሪቱ ውስጥ ያለው እየተፈጠሮ ያለው የስርዓት ለውጥ ንቅናቄ የፈጠረው ድንጋጤ በስልጣን ላይ ያሉት እነዚህ ኪሳቸው ሰፋፊ የሆኑት በስልጣን ላይ ያሉ ሰዎች አገሪቱ ውስጥ ያሉትን የምንዛሬ እንትኖች ወይም ዲፖዚቶች አሟጣው ከአገር አፍሽተዋቸዋል ይሄ ሀቅ ነው አንዱ ሶርስ ችግሩ ሶርስ ይሄ ነው ስርዓት ይለወጣል ብዙ አንቆ የሚል ስጋት አለ ያንን ስጋት ተከትሎ ሁኔታዎች እንደሚያሳዩ ዶክመንቶችም እንደሚያሳዩት እነዛ ገንዘቦች ተዘርፈውቷል ባንክ ቤቶች ብዙዎቹ ባዶ ናቸው አቅም የላቸው ያም ሶርስ ያም እንትን አለ አገር ውስጥ ያለውም ንቅናቄ ፍላጎትም ኢቭን ባለው የንግድ ስርዓት ሂደት ውስጥም ላይ አይተናል ከቀን ወደ ቀን የሚደረጉት ቦይኮት የሚደረግበት ሂደቶች አሉ ምርት ስራ ውስጥ ያሉ ሰዎችም የሚስተጓጉልበት ሂደት አለና ይሄንን ነገር ዲሞክራሲ በሆነ መንገድ መፍታት ያልቻለው አምባገነኑ ስርዓት የፈጠረው ራሱ አንድ ችግር ነው ብዬ አስባለሁ ሁለተኛ የሚከተሉትም የኢኮኖሚ ይሄ ምንድነው የግብርና መርህ ኢንዱስትሪያላይዜሽን እንትኑን ስትፈትነውና ስትፈትሾ በ25 አመት ሂደት እድገት ውስጥ በፍጹም ውጤታማ መሆን ያልቻለበት እንደውም አሁን ከሰሞኑ የወጣው ሪሰርች የሚያሳየው በጣም ያስደነግጠው ኢትዮጵያ 90% ማህበረሰቡ በድህነት ህይወት ውስጥ እንደሚኖር የተረጋገጠበት ሂደት ነው ያለውና ይሄንን ማህበረሰብ ማሳደግ ያልቻለበት የኢኮኖሚ ስርዓት መከተላችን ያፈጠረው ችግር ነው ብዬ አስባለሁ
እንዴት አርጎ እንዴት እንደሚያስቡ አላቅም አሁን ይሄ ግብርና መሪ የሆነ ኢንዱስትሪ ለማቋቋም ያሰቡት የሚባለው እሺ ቤዚካሊ ግብርናን በመጀመሪያ ደረጃ ያንን ኢትዮጵያ ውስጥ ግብርናን እንዲያስፋፉ የተባሉት እንደነ ካራቱሪ አይነት የነሱ ደግሞ የቅርብ ወዳጆች የቅርብ ደጋፊዎች በዘር እንትን የተባለ መሬቱ ለነሱ ይሰጣል አያለሙትም ውጤ ራሳቸውን ስታቲስቲክ ብታይ መሬቱን ከወሰዱ በኋላ ቁጭ ነው የሚሉት ያንን ለማልሚያ ኢንቨስት የሚያደርጉት ገንዘብ ይዘው ይመጣሉ ነው የሚባለው ኢንቨስተር የውጭ ኢንቨስተርም ሆነ ያገር ውስጥ ኢንቨስተር የራሱን ገንዘብ ነው እንትን የሚያደርገው አሎኬት የሚያደርገው እነሱ ግን ምንድን ነው የሚያደርጉት ለራሳቸው ሰዎች ከናሽናል ባንክ ገንዘብ ያበድራሉ ምንም ኮላተራል የሌለው መያዣ የሌለው ገንዘብ ያበድራሉ ያ ገንዘብ አይከፈልም ያንን ገንዘብ ምንድነው የሚያደርጉት ያን የወሰዱትን መሬት አያለሙበትም ለርሻም ሆነ ለማንኛውም ለርሻ በተለይ የወሰዱትን አያለሙበትም ምንድነው የሚያደርጉት ሌላ ቦታ ላይ ወደ አዲስ አበባና እናን ከተሞች ህንጻ ይሰሩበታል ጀነራሎቹ ወዘተ ወዘተ እንዴት አርጎ ነው ታዲያ ያልተስፋፋ ያልተሰራበት እርሻ ኢንዱስትሪ ለመገንባት የሚረዳው የለም እኮ አሁንም ኢትዮጵያ ውስጥ ሳትስኩን ካየው እርሻን የሚያካሂዱት በአብዛኛው እነዚህ ከራስ ለራሳቸው አርሶ የሚኖሩ ትንንሽ ገበሬዎች ናቸው እነሱን ነበር ማሳደግ የነበረበት ይሄ መንግስት ሪሊ የሀገርና የህዝብ ፍቅር ቢኖረው ኖሮ instead በነገራችን ላይ ኢትዮጵያ በትንሹ ወደ 50 ቢሊየን ብር እርዳታ ነው ማወራል ብቻ አግኝታለች
በብር ደረጃ
አዎ በዶላር ኦኬ ማንንም ያላገኘው ብድሩን እንግዲህ ፈጣሪ ይወቀው ማን እንደምከፍለው ያ ገንዘብ መጥቶ ምንድነው የሚሆነው ታቃለ 50 ገብቶ 60 ቢሊየን ይወጣል ይሸሻል የገባው ከገባው በላይ ይሸሻል ወደ ውጭ ማንንም የሚያሸሸው ጌቶቻችን ያሸሻሉ ቅድም ያልከው ነገር ሊሆን ይችላል እንግዲህ እኔ አልታሰብኝም ነበር እነዚህ ሰዎች አደጋ እየመጣብን ነውና እናሽሽ የሚሉ ይመስላል እንግዲህ እንዳልከው ከሆነ ሁኔታው እንደሱ ያስቀያስላል
ሳይሆን በትክክለኛ ያለው እንት ነው ከዚህ በፊትም ያ በኢትዮጵያ ውስጥ ያሉ ባለ ስልጣናቶች በአለም በተለያየ ዓለም ባንኮች ውስጥ ያላቸው የዲፖዚት የገንዘብ መጠን በአንድ ተቋም ጥናት ተደርጎበት ይፋ ወጥቷል ኢቭን ያንን ተከትሎ ኦልሞስት በ100ና 200 ሺህ ዶላር ከፍለው የክስ ሂደት የጀመሩበት ሂደት ነበር ሁኔታው እንደማያዋጣቸው ሲያውቁ
ተቋርጦ ክሳቸውን ሳቡታው
ሳቡ
ምክንያቱም ያ ክስ የተቋረጠበት ምክንያት በአሜሪካን ህግ መሰረት አንተ መብት አለህ ስትከሰስ ፎልስ ኢንፎርሜሽን በኢኮኖሚ ጥያቄ ሰጠህ ከተባልክ አንተ ደግሞ መብት አለህ የዛን ሰውዬ ከሳሹን ሰውዬ ሀብቶች ለአደባባይ እንዲወጣ ለማስደረግ መብት አለህ ፍርድ ቤት ከክሱ ከቀጠለ ያንን ስለሚያቁ ወዲያው ሰርዘናል አሉ።
ያ በዋናነት ምንድነው ይሄ ስርዓት አሁንም ላይ በእንደዚህና በተለያዩ ችግሮች ምክንያት የውጭ ምንዛሬ አጥቶ የሀገሪቱም ኢኮኖሚ ከፍተኛ አደጋ ውስጥ ላይ ወደቀበት ሂደት ነው ያለውና ይሄም የስርዓቱን ብልሹ አሰራር ሂደት ነው የሚያሳየው የመሬት ብዝበዛና ቀረምቱም ያመጣው ውጤት የለም በውጭ ገቢ ፎሬን ኤንት ነው የውጭ ገቢ ምንዛሬ ማስገኘት ያልቻለ ለምን የተሳሳተ ነው ስርዓቱ የተከተለ ወይም በስርዓት የሄደበት ሂደት እንዳልሆነ የስራው ውጤት የሚያሳይበት ሂደት ነው ያለው ምናልባትም በኋላ ላይ ቆይት ብለን ዶክተር አክሎግ ጋር በሚኖርም ቆይታ የተሻለ ግንዛቤ ሰጥናል በያስባለውና
በነገራችን ላይ እዚህ የሃርድ ከረንሲ ጥያቄ ከተነሳ ይቀር ኢትዮጵያኖች አሁን የኛም ሬዲዮ በተደጋጋሚ ሰርቶበታል ወደፊትም እንሰራበታለን ይሄንን ምንድነው አንድ ስታቲስቲክስ አለ ኢትዮጵያ ኤክስፖርት ከመታደርገው ይበልጥ ኢትዮጵያኖች ከውጭ ኦልሞስት የሚመሳሰል የሚተካከል ኢትዮጵያኖች ከውጭ ያስገባሉ ያ ገንዘብ ብዙ ሰዎች የሚሉት ብዙ ታዛቢዎች የሚሉት ያን ገንዘብ ነው መንግስት እየተጠቀመ ለመግደያ ጥይት የራሱን ህዝብ ለመግደያ ህዝቡን ለመግደያ የሚጠቀምበት የሚሉ አሉና ይሄን ነገር መከተል አለበት የለበትም የሚለውን ውይይት መስራት አለብን
ያው ከዚህ በፊትም ጠለቅ ያለ ሪሰርች መስወሰና ወስ ሰርተን ለማህበረሰቦቻችን አስደምጠናል እንደምታስተውሰው እንግዶችም የዚህ ጉዳይ በተለይ ሀገር ውስጥ ላይ የሚያለውን የገንዘብ የመላክ እቀባ ሂደት ለሶስት ወር ይመስለኛል እየተደረገ ያለው ሂደት አለና አሁንም እንዳ በከዚህ ቀደም እንዳልነው እያንዳንዷ ሳንቲም አንድ ሳንቲም አንድ ዩሮ አንድ ዶላር ኢትዮጵያ ውስጥ ብንሰነልክ ኢትዮጵያ ውስጥ ላለው ብልሹ ስርዓት አምባገነን ስርዓት አቀም ምንጭ ይሆንን ወይም ሶርስ ኦፍ ዘ ይሄ ለወንድሞቻችን መግደያ ምላጭ ያቀበለ
ለህቶቻችንና ለወንድሞቻችን መግደያ
የመሆኑን መገንዘብ መቻል አለበት ግዴታ መርዳት የሚኖርብን መስራት የሚኖርብን ከሁኔታዎች ካሉ በመንግስት እጅ በኩል ማለፍ እንዳይችል መደረግ መቻል አለበት ምክንያቱም እነዚህ ገንዘቦች ተመለሰው ለአምባገነን ስርዓት ጡንቻ ማዳበሪያነት ነው ያገለግሉ ያሉትና በዚህ ማጋጣሚ ይሄን ጥሪ ደግመን አሁንም መናገር እንፈልጋለን አድማጮቻችን ወደ አገር ውስጥ የሚላኩ የገንዘብ ንዛሪዎች ትንሽም ትልቅም ሳንል ምንልካቸው ገንዘቦች በተቻለ መጠን በመንግስት እጅ ውስጥ
እንዳይገቡ
ማድረግ የሚቻልበት ሁኔታ ቢመቻችን ላለ እንግዲህ ያለው ውይይት በዚህ ማብቀባያ በቃ ምናልባት
ለመልሰን
መጣለን አዎ ሌሎችን መረጃዎች ኖሩናል ካለን ሰዓት አንጻር ምናልባት እዚህ ላይ ብቻ በንገታና ሙዚቃ አዳምጠን ብንመለስ
መልካም ቆይታን እንላችኋለን እስከ 6 ሰዓት ከኛ ጋር ቆዩ
Oh, yeah.
አድማጮቻችን ከፕሮግራማችን ተከታታዮች ተደውሎ አስተያየት ተሰጥቶን ነበርና ምናልባትም በሀብታሙ ዙሪያ የተወሰነ ብትሉን የሚል አስተያየት ደርሶናል። ያው ከዚህ ቀደም በሀብታሙ ዙሪያ እጅግ በጣም ብዙ ተከታታይ ስራዎችን ሰርተናል ተከታትለናል ያለበት ሁኔታ ኢቭን በዚህም ሀገር ደረጃ እገዛም ያገኘት የሚችልበት ሁኔታዎች ለማመቻቸት ሬዲዮ ሲጥር ነበር። ምናልባትም የአገር ውስጥ ያለው አምባገነን መንግስት የሞት ፍርድ ወን ቴክኒካሊ ሆነ የሞት ፍርድ ቢፈርድበትም ነፍሱ አልት በእሱ እነሱ በቆረጧት ጊዜ አልሆነችም እና እስካሁን በህይወት ቆይቷልና አሁንም ከሀገር ውስጥ ወጥቶ አሜሪካ ውስጥ ገብቷል። ሲገባ የተወሰነች መግላላት ኢሚግሬሽን ላይ ይደርሶበት ነበር አይተ ደርሶናል ያ መረጃ። ግን አሁን አሜሪካ ውስጥ ነው ያለው በጤንነቱ በደህነት በደና ሁኔታ ላይ ነው ያለው። እንግዲህ ጥሩ ህክምና ያገኛል ብለን አስባለን
እናረጋለን። የኢትዮጵያ ድምጽ ሬዲዮም ደግሞ ለሀብታሙ ለመርዳት የተባበሩትን ሰዎች በዚህ አጋጣሚ እጅግ በጣም እናመሰግናለን። ልፋታችሁ ድካማችሁ ውጤት ሰጥቷል በመጠኑም ቢሆን ይሄን ሁሉ ጊዜ ኢትዮጵያ ድምጽ ሬዲዮ የሚለው ትንሽም ነገር ብትሆን እናደርጋት የምንችለውን እናደርግ ያቅመን ኮረወሩ ፈሪያ ይባልም ነው። እንግዲህ አልማጮቻችን ፕሮግራማችን እስከ 6 ሰዓት ይቀጥላል። አሁን ከዚህ በመቀጠል ደግሞ ከፕሮግራማችን ተከታታይ ከአቶ እስከመቼ የደረሰንን መጻጥፍ እናሰማችኋለን። ያለፈው ሳምንት የኢትዮጵያ ድምጽ ሬዲዮን በጨረፍታ እያዳመጥኩ አትኩረቴን ግን አንድ የምወደው ቲቪ ካናል ላይ አውየው ነበር። አንዳንዴ ፖለቲካው እንደ መርዝ ሲጎመዝዝና ማንም እየተነሳ ፖለቲካውን ያለ ርህራሄ እንደ ኳስ ሲጠልዘው እኔ ደግሞ ሁኔታው እስኪረጋጋና የጎንዮሽ እርግጫን ላለመራገጥ ካልሆነም ላለመርገጥ ሌላ ሌላውን ለማየት ሞክራለሁ። ቢሆንም ይህ የፈረደበት የፌስቡክ ፈረስ አገሱን ገሰሱን ፊቴ እየደቀነው አንዳንዴ መቸገር ያልቀረም። ሰሞኑንማ ብዙ ግርምታዎች በህሊናዬ እየተወራጩብኝ ተጨናንቄያለሁ። ግን ጎበስ አንዳንድ የኢትዮጵያን ፖለቲካ እንዘውራለን ብለው በቅርቡ የተነሱ ወገኖችን ምን ነካቸው? እኛኑ እየዘወሩን አይመስላችሁም? ባያ ሰሞን አንድ ወዳጄ ፖለቲካው እንዴት ነው ብዬ ብጠይቀው መሬት ላይ ያለውን ካልከኝ ጥሩ ይመስላል። የውጭውም ቢሆን በስድብ 15.5 በመቶ አድገናል አለኝ። እውነቱን ነው። ዛሬ ማንም አይሳደብ ማንም አይሰደብ አለ። በዚህ ላይ ሁሉንም ነገር በደቦ ሆነና አስተሳሰባችንም አሰዳደባችንም ይመሳሰላል። አንዳንዱ አንዳንዴ ወገን ከወገን ሲታኮስሎ ያድራል በሜዳው ይወደቀ ባይገኝም ነገርን ነገር አንስቶት ወደ ሌላ ቦታ ነጎድኩ እንጂ አመጣጤ እንኳን ባለፈው ሳምንት በቀረበው የሬዲዮ ፕሮግራም ላይ የዝግጅቱ ኃላፊ አቶ አህመድ አሊ በጋዜጠኛ ተመስገን ደሳለኝ ላይ የሚደርስበትን ስቃይ አስመልክቶ ለወያኔዎችና ለደጋፊዎቻቸው ያስተላለፈው መልእክት ነበር። እንዲህም የሚል ይህ ሁሉ በደል ሲደርስበት ለምን አይሰማችሁም የሚል ጥያቄ። ጥያቄው ፈገግም ገረምም አረገኝ። በአሁኑ ጊዜስ ለዚህ ለነዚህ ባለጊዜዎች ይህን ጥያቄ ማቅረቡ ትክክል መሆኑን ለማገናዘብ ከራሴ ጋር ሙግት ገጠምኩ። ለመሆኑ በደላችን ምን ያህል እንደመረረ ይረዱት ይሆን ብዬም ራሴን ጠየቅኩ። ለስንት ዓመታትስ በባርነት እንደተገዛን ያስታውሱት ሲሆን በዚህ አስከፊና ጨለማ የወያኔ ዘመን ስንት ወገን አለቀብን? ስንቱስ በዘሩ ምክንያት ተንቋሸሸ ተዋረደ? አዎ እኛ በደላችን እየቆጠቆጠን መፍትሄ ሳናገኝለት እንዲሁ ስንቋጥን መሳፍንቶች ይብስ ምንም የማይሰማን ምንም የማናዘን አይነት ፍጡር እንደሆነን ቆጠሩን። ታዲያ እንዴት አድርጎ ይስማቸዋል? ከነሱ ዘር ውጪ ያለው ሌላው ኢትዮጵያዊ በነሱ ፍቃድና ቸርነት የሚኖር በሀገሩ ባይቲዋር የሆነ ሁለተኛ ዜጋ መሆኑን አረጋግጠዋል። ታዲያ እንዴት አድርጎ ይስማቸው? እያንዳንዱ በሀገር ቤትም ሆነ በውጭ የሚኖረው የህወሓት ደጋፊ ከትልልቅ ፎቅ ጀምሮ እስከ ጥቃቅን የአክሲዮን ባለቤት በመሆን ጥቅሙን በጉልበቱ እያስከበረ ይገኛል። ያኔ ተረቱ ሲሾም ያልበላ ሲሻሪ ቆጨዋል ነበር። አሁን ግን በወያኔ ዘመን ሲሾም አገር ያልገደለ ሲደላው ለሰው ፍጡር ላዘነ ወዮለት የተባለ ይመስላል። ሌብነቱ ቅጡን አጥቶ በጠራራ ፀሐይ በርካታ ህንጻዎች ጠፉ እስከማለት የተደረሰበት ወቅት ነው። ታዲያ የነዚህ አይኖቶች ዘረኞችና ስግግቦች ሀብታቸው ሊበዛ የሚችለው እንደነ ተመስገን ያሉትን ለህዝብ የሚታገሉትን ሲያሰቃዩና ተከታዮች እንዳይኖራቸው ሲያደርጉ ነው። አዎ ዛሬ ወያኔዎች ይሉንታን ቅርጥፍ አድርገው በልተው ሰባዊነትን ከመድረገጽ ለማጥፋት እየተውተረተሩ ይገኛሉ። በዚህም የተነሳ በእኛና በወያኔዎች መካከል ትልቅ ልዩነት ተፈጥሯል። እንዲያውም እስከ መጨረሻው ሊያስታርቀንና ሊያስተታትረን የሚችለው ገመድ እየተበጠሰ የመጣ ይመስላል። ታዲያ በምን ታምር የኛን በደል ይስማቸው? ጥጋበኛ ህፃን ትንሽ ሲቆነጠጥ እናቱን ያባብላል እንዲሉ ወያኔ መቆንጠጥ ትንሽ መታሸት ያስፈልጋል። ያን ጊዜም ስቃያችንን ያዳምጣል። ያን ጊዜ እኛም የሰው ፍጡር መሆናችንን ይገነዘባሉ። ለጊዜው ግን በፍጹም የኛ በደል አይስማቸውም። እኛ ሰው እነሱ ወያኔዎች ናቸውና። እንደጋጣሚ ሆኖ ይቅርታ አቶ አህመድ እንዴት አይስማቸውም ይያለ ለወያኔዎች የሚያስተላልፈውን መልእክት በለሆሳሳ ያዳመጥኩ ከላይ እንደገለጽኩት አእምሮዬ ግን አኒማል ፕላኔት በተሰኘው ካናል ላይ ነበር። እዛ ላይ አንድ ትንቅንቅ ከታየ በኋላ በአንበሳ አሸናፊነት ውጊያው ተጠናቀቀ። ጦርነቱ የአንበሳና የቡፋሎ ነበር። ታዲያ አንበሶቹ በስንት ቶን የሚገመተውን የቡፋሎ ግማሽ አካሉን በልተው በጥጋብ ግማሽ አካሉ ላይ ይንከባለሉበታል። በዙሪያው ደግሞ በርካታ በረሃብ የተወለጉ ቀበሬዎች ቅንብጭብጫቢ እናገኛለን ብለው እየተቆለጨለጩ ጥግ ጥጉን ይዘዋል። አንበሶቹ ግን ይባስ ብለው እነሱን ለመግደል አገሩን ያተራመሱታል። ይህን ጊዜ ከልብ ያዘንኩ። ግን እናንተ አንበሳዎች እንዴት አይሰማችሁም አልኳቸው። እንደ አቶ አህመድ ማለቴ ነው። ማን ይሰማ ይሆን? እኔ ወይስ አቶ አህመድ? በቸር እንሰንብት። እስከ መቼ ነኝ?
ሀገራችንን በኃይል ከሚገዛት አምባገነኑና ዘረኛውን ስርዓት በማስወገድ ዲሞክራሲያዊ ስርዓት ለመመስረት ሀገር ውስጥ ያለው ሀገር ወዳድ ዜጋ የሞት ሽረት ትግል በማድረግ ላይ ይገኛል። በአሁኑ ወቅት ጎሳይ ምዕራፍ ላይ ላለው ትግል መሳካት በሀገር ውስጥ ያለው ኢትዮጵያ አርበኞች ወጣት አዛውንት ሴት ወንድ ሳይሉ መተካ የሌላትን አንድያ ነፍሳቸውን በመገበር ላይ ይገኛሉ። ከሀገር ውጭ የሚገኝ ሀገር ወዳድ ሁሉ አምባገነኑ ስርዓት ተወግዶ ኢትዮጵያውያኖች በሀገራቸው እንደ ሁለተኛ ዜጋ መታየታቸው እንዲያበቃ፣ ዲሞክራሲ እንዲያብብ፣ ዜጎች በብሔራቸው ሳይሆን በሰውነታቸው ተከብረው እንድናይ፣ ለሁሉም የሁሉም ማህበረሰብ የሆነችውን ኢትዮጵያችንን አንድነቷን አስጠብቆ በጋራ የምንኖርባት ሀገር ለመፍጠር ሀገር ውስጥ ያለው የሞት ሽረት ትግል ፍሬ እንዲያፈራ እርሶም የዜግነት የውዴታ ግዴታውን ይወጡ ዘንድ ትግሉን በአቅሙና ባሉበት ሁኔታ በሐሳቡ በገንዘቡ እንዲደግፉ የፊታችን ፌብሩዋሪ 11 የአርበኞች ግንቦት 7 ንቅናቄ እኔ ለነጻነቴ በሚል መሪ ቃል በስዊድን ስቶክሆልም ህዝባዊ ውይይት መድረክና የገቢ ማሰባሰቢያ አዘጋጅቷል። ለቱ የንቅናቄው ሊቀመንበር የሆኑት ፕሮፌሰር ብርሃኑ ነጋ ከትግል ሜዳ በቪዲዮ ኮንፈረንስ በቀጥታ ንቅናቄው በአሁን ሰዓት መሬት ላይ ያደረገ ስላለው ትግል በዝርዝር ያስረዳሉ። ከታዳሚዎች ለሚቀርቡ ጥያቄዎችም መልስ ይሰጣሉ። እንዲሁም ከፍተኛ የበላይ አመራር የሆኑት አቶ ብዙነህ ጽጌ በውይይት መድረኩ ላይ በአካል ይገኛሉ። በተጨማሪም ንቅናቄው በሀገር ውስጥ ያከናወነ ያለውን እልህ አስጨራሽ ሁለገብ የነጻነት ትግል የሚያትዘጋቢ ፊልም ለመጀመሪያ ጊዜ ለህዝብ ይፋ ይሆናል። ዝግጅቱ የኢትዮጵያውያኖች መገለጫ የሆነው የባህል ምግባችን ከተሟላ ላይ መጠጥ አቅርቦት ጋር በአማርኛና በጣፈጠ መልኩ ለምሳ ተዘጋጅቷል። እንዲሁም ቀስቃሽና ሀገራዊ የሆኑ ሙዚቃዎች ምሽቱን ያደምቁታል። የምግቢያው ዋጋ 250 ክሮነር። በለቱ በቦታው መገኘት ባይችሉ ትግሉን በማገዝ የድርሻውን ለመወጣት ያመቾት ዘንድ ባለ 500 እና ባለ 1000 ክሮነር የትኬት ኩፖን አዘጋጅተንልዎታል። ቦታ ሮትማን ቬገን 26 ሱብ ኢትዮጵያ አዳራሽ ቱናልባና አልቢ ቀን ፌብሩዋሪ 11 2017 ሰዓት ከ13 ሰዓት ጀምሮ እስከ ለሊቱ 1 ሰዓት ይዘልቃል። ለተጨማሪ መረጃ ስልክ 076 021 5108 እንዲሁም 0775 45 806 ኑ ከቤተሰቦ ጋር በመሆን በሀገራችን ላይ የተካሄደ ያለውን የሞት ሽረት የለውጥ ትግል የድርሻችንን በማበረከት በታሪክ ማህደር የሚኖር ቅርስ እናኑር። የኔም ያንተም ያንቺም የሁላችንም የሆነችውን ኢትዮጵያችንን ከጥፋት እንታደግ። የአርበኞች ግንቦት 7 ንቅናቄ በስዊድን
የመታወቂያ ክፍለ ጊዜ የሶሻል ዲሞክራት አባል ለሆናችሁ ለኢትዮጵያ ሶሻል ዲሞክራት ማህበር፣ የስዊድን ሶሻል ዲሞክራቲክ ፓርቲ ለአዲስና ለቀደምት የፓርቲው ኢትዮጵያውያን አባላት የመታወቂያ ክፍለ ጊዜ አዘጋጅቶ ጥሪ ያደርጋል። ይህ ዝግጅት አዲስ አባላት ከሌሎች አዲስና ቀደምት አባላት ለመገናኘትና ለመታወቅ መልካም ማጋጣሚን እንዲፈጥር የታቀደ ነው። እናም ወጣችሁ ስለ ስዊድን ሶሻል ዲሞክራት መጣችሁ ስለ ስዊድን ሶሻል ዲሞክራቲክ ፓርቲ ምንነትና ስለ ሶሻል ዲሞክራቲክ ፓርቲ አባልነት ለማወቅና ለመረዳት እንዲሁም ስለተለያዩ ወቅታዊ የፖለቲካ ጉዳዮች ለመወያየት ትችሉ ዘንድ ልባዊ ጥሪያችንን እናቀርባለን። ጊዜ ቅዳሜ ጃንዋሪ 21 ከ10 ሰዓት እስከ 13 ሰዓት ተኩል። ቦታ ሴሽን ሽግን 68 ስቶኮልም ስቪያ ቬገን 68 ስቶኮልም። ይቅርታ በአማርኛ ሲጻፍ ሲልኛው ይግረኝ። ስቪያ ቬገን 68 ስቶኮልም። ማሳሰቢያ፣ እንደምትመጡ በሚከተለው ኢሜል አድራሻ አስታውቁን ይላል። anisel@socialdemokratina.se ሻይ ቡና ይኖራል ከመልካም ሰላምታ ጋራ እነ አኒሴል ይላል። የፓርቲዋ ተወካይ ማለት ነው። ስቪያ ቬገን 68 ቅዳሜ ጃንዋሪ 21 ከ10 ሰዓት እስከ 13 ሰዓት ከ30
የስብሰባ ጥሪ እንደሚታወቀው የኢትዮጵያ ባህልና ስፖርት ፌዴሬሽን ኮሚቴ ለሁለት አመታት ስራዎችን ሲሰራ መቆየቱ ይታወቃል። በተጨማሪ በ2016 የስዊድን የኢትዮጵያን እግር ኳስ ቡድንም ከነበረበት ሁለተኛ ዲቪዥን ውድድር ዋንጫ በማሸነፍ ወደ አንደኛ ዲቪዥን ማለፉ ይቻል በመሆኑም ኮሚቴው የሁለት አመቱን ስራ ጊዜውን ስለጨረሰና በፌዴሬሽኑም ህግ እና ደንብ መሰረት አንድ ኮሚቴ መመረጣል ስላለበት ጃንዋሪ 29 አጠቃላይ የአባላት በተገኙበት ምርጫ ይደረጋል። ስለሆነም የኢትዮጵያ ባህልና ስፖርት ፌዴሬሽን በቦታው እንድትገኙ ማህበሩ ጥሪውን ያቀርባል። ቀን ጃንዋሪ 29 ቦታ አቤፍ ዩሴት ስፊያ ቬገን 41 ሰዓት ከ13 ሰዓት እስከ 15 ሰዓት ድረስ ሰዓት ይከበር። የኢትዮጵያ ባህልና ስፖርት ፌዴሬሽን በስዊድን
ኢትዮጵያ ታሪክ የምን ጊዜም ባለ ውለታ የሆኑ አጼ ቴዎድሮስ መይሳው ካሳ ልደት ትላንትና ነበርና ያንንም በተመለከተ የተወሰኑ ዝግጅቶች ያርገን በሚቀጥለው ተቀላል ያለ እስቲ ስለሳቸው አጠር ያለች የህይወት ታሪክና አጠቃላይ ኢትዮጵያን በአንድ አርጎ በመገንባት ሂደት ውስጥ ያሳለፉትን ሂደት እንዲሁም የመቅደላን ታሪካዊ አጋጣሚ ዳሰሳ አርገን ለማለፍን ሞክራለን። እንግዲህ በዚህም ስራ ላይ ታሜ ተመስገን የተለመደው ሙያ ገዛውን ያርግልናል ብዬ ተስፋ አረጋለሁ። ታሜ እንዴት ነው?
ያው እንግዲህ እንደልከው ትላንትና ለኢትዮጵያ ዘመናዊ የኢትዮጵያ ታሪክ መሰረት ጣሉት አጼ ቴድሮስ ልደት ነበር። እንግዲህ አሁን ዛሬ በስራ መደራረብ ምክንያት እሱ ልናዘጋጅ አልቻልንም። ነገር ግን በሚቀጥለው ሳምንት ስለ አጼ ቴድሮስ የህይወት ታሪክ እንዲሁም ለሀገራችን ኢትዮጵያ ያበረከቱትን ከፍተኛ አስተዋጽኦ ምን ምን እንደሆነና ህልፈተ ህይወታቸው ድረስ ያለውን ታሪካቸውን ለማቅረብ እንሞክራለን በሚቀጥለው ሳምንት።
አድማጮቻችን እንግዲህ በዛሬው ፕሮግራማችን ሰፋ ያለ ውይይት ከዶክተር አክሎግ ቢራራ ጋር ለማድረግ እቅድ ስላለን ሰፋ ያለ እንዲሆንልን በማሰብ ዜናውን ትንሽ ቀደም ብለን ለማቅረብ እንገደዳለን። ከይቅርታ ጋር ዜናውን ከጥቂት ደቂቃዎች በኋላ እንጀምራለን።
Good. የተከበራችሁ አድማጮቻችን ከረፋዱ 11 ሰዓት ሆኗል። ከኢትዮጵያ ድምጽ ሬዲዮ የሳምንቱ አበይት ዜናዎች ቀጥለው ይሰማሉ። በድርቅ አደጋ 4 ሚሊዮን የሚጠጉ ህጻናት ትምህርታቸውን ሊያቋርጡ እንደሚችሉ የተባበሩት መንግስታት ድርጅት አሳሰበ። በኢትዮጵያ አዲስ የተከሰተውን የድርቅ አደጋ ተከትሎ ወደ 4 ሚሊዮን የሚጠጉ ህጻናት ተማሪዎች ትምህርታቸውን ሊያቋርጡ እንደሚችሉ የተባበሩት መንግስታት ድርጅት አሳስቧል። የምግብና ውሃ እጥረትን እንዲሁም የመማሪያ ቦታና የትምህርት ግብዓቶች በበቂ ሁኔታ ለመኖሩ ተማሪዎች ከትምህርት ገበታቸው እንዲርቁ አስተዋጽኦ በማድረግ ላይ መሆኑን ድርጅቱ በድርቁ ዙሪያ ባወጣው ሪፖርት አመልክቷል። በአፋር፣ ሶማሌ፣ ኦሮሚያና የደቡብ ክልሎች ስር በሚገኙ በርካታ ዞኖች ተከስቶ ባለው የድርቅ አደጋ 5.6 ሚሊዮን ኢትዮጵያውያን ለአስቸኳይ የምግብ እርዳታ መዳረጋቸውን የተባበሩት መንግስታት ድርጅት ከወራት በፊት ይፋ ማድረጉ ይታወሳል። ለእነዚሁ ተረጂዎች በተያዘው የፈረንጆቹ 2017 ዓ.ም ወደ 1 ቢሊዮን ዶላር የሚጠጋ የገንዘብ ድጋፍ የሚያስፈልግ ሲሆን በአጠቃላይ 9.2 ሚሊዮን ሰዎች የውሃና የንጹህ ድጋፍን እንደሚሹ ለመረዳት ተችሏል። በዚህ ድርቅ አደጋ ከ300,000 የሚበልጡ ህጻናት የከፋ የምግብ እጥረት ይደርስባቸዋል ተብሎ የተሰጋ ሲሆን ህጻናቱን ለመታደግ ልዩ እንክብካቤ እንደሚያስፈልግ የተባበሩት መንግስታት ድርጅት በሪፖርቱ አስፍሯል። ከድርቁ በተጨማሪ በጎርፍ አደጋና በግጭቶች ሳቢያ ወደ 350,000 ነዋሪዎች ከቀያቸው ሊፈናቀሉ እንደሚችሉም ድርጅቱ ቢጠቁምም ሊከሰት ይችላል ስላለው የማህበረሰብ ግጭቶች ዝርዝር መረጃን ከመስጠት ተቆጥቧል። ባለፈው ዓመት በአገሪቱ በሚገኙ 6 ክልሎች ተከስቶ የነበረውን የድርቅ አደጋ ወደ 10 ሚሊዮን የሚጠጉ ሰዎች ለአስቸኳይ ምግብ ድጋፍ አጋልጦ እንደነበር ይታወሳል። የብሪታንያ መንግስት ለትምህርታዊ ፕሮግራሞች ሊሰጥ የነበረውን ከ150 ሚሊዮን ብር በላይ አገደ። የብሪታንያ መንግስት በኢትዮጵያ ቴሌቪዥንና ሬዲዮ ድርጅት ለሚተላለፉ ትምህርታዊ ፕሮግራሞች ሊሰጥ የነበረውን ከ150 ሚሊዮን ብር በላይ አግዷል። የሀገሪቱ ዓለም አቀፍ የልማት ትብብር ባለፈው ወር የኛ የሚል መጠሪያ ላላቸው ቡድኖች የ5.2 ሚሊዮን ፓውንድ ከ150 ሚሊዮን ብር በላይ ድጋፍ ለማድረግ ውሳኔን አስተላልፎ እንደነበር መዘገቡ ሲታወስ፣ ይሁንና ድርጅቱ ያስተላለፈውን ውሳኔ ተከትሎ የብሪታንያ የፓርላማ አባላት እንዲሁም የመገናኛ ተቋማት ገንዘቡ ከታለመለት ዓላማ ውጭ ሊውል ይችላል ሲሉ ተቃውሞውን ሲያቀርቡ ቆይተዋል። ተቃውሞውንም ተከትሎ የአገሪቱ ዓለም አቀፍ የልማት ትብብር ለኢትዮጵያ ሊሰጥ የነበረውን ድጋፍ እንዲይዝና በቀረቡ ቅሬታዎች ዙሪያ ምርመራ እንዲካሄድ ትእዛዝ ተስተላልፎ እንደነበር ይታወሳል። ለኢትዮጵያ ሊሰጥ በታሰበው የገንዘብ ድጋፍ ዙሪያ የተካሄደውን ምርመራ ተከትሎ ውሳኔውን ያስታወቀው የብሪታንያ መንግስት የገንዘብ ስጦታ ሙሉ ለሙሉ እንዲቆም መደረጉን ይፋ አድርጓል። የብሪታንያው ዓለም አቀፍ የልማት ትብብር የእኛ በሚል ስም ለሚጠሩት አካላት የገንዘብ ድጋፍ በማድረግ የቡድኑ አባላት በኢትዮጵያ ቴሌቪዥንና ሬዲዮ ለማህበረሰብ ትምህርታዊ ግንዛቤዎችን የሚሰጡ ፕሮግራሞችን እንዲተላለፉ ሲያደርግ መቆየቱ ይታወሳል። የውጭ ሀገር ምንዛሬ እጥረትን ተከትሎ የባህረ ሰላጤ ሀገራት ገንዘባቸውን በኢትዮጵያ እንዲያስቀምጡ በመደረግ ላይ ነው ተባለ። ኢትዮጵያ ያጋጠማትን የውጭ ምንዛሬ እጥረት ለመቅረፍ የባህረ ሰላጤ ሀገራት ገንዘባቸውን በኢትዮጵያ እንዲያስቀምጡ በመደረግ ላይ መሆኑን መንግስቱ ባለፈው ሰኞ ይፋ አድርጓል። በወቅታዊ ሀገሪቱ ጉዳዮች ዙሪያ ለሀገር ውስጥ የመገናኛ ብዙሃን መግለጫን የሰጡት ጠቅላይ ሚኒስትሩ አቶ ኃይለማርያም ደሳለኝ ካለፉት 3 ዓመታት ወዲህ ሀገሪቱ የውጭ ምንዛሬ እጥረት ውስጥ መሆኗን አረጋግጠዋል። ኢትዮጵያ ላለፉት 3 ዓመታት የውጭ ምንዛሬ ግኝቷ የቀነሰው የምትልካቸው ግብርና ምርቶች መጠን ጨምሮ ባለበት ወቅት ነው ሲሉ ጠቅላይ ሚኒስትሩ ተከራክረዋል። የዓለም የግብርና ምርቶች ዋጋ ከኢትዮጵያ ቁጥጥር ውጭ ነው ያሉት አቶ ኃይለማርያም ደሳለኝ የዋጋ መዋዠቅ በውጭ ምንዛሬ ግኝት ላይ አሉታዊ ተጽዕኖ ማሳደሩን ለጋዜጠኞች አስረድተዋል። ሀገሪቱ ያጋጠማትን የውጭ ምንዛሬ ለመቅረፍ ሲባልም በአሁኑ ወቅት የባህረ ሰላጤ ሀገራት ገንዘባቸውን በኢትዮጵያ እንዲያስቀምጡ በመደረግ ላይ መሆኑን ጠቅላይ ሚኒስትሩ ገልጸዋል። ይሁንና ጠቅላይ ሚኒስትሩ የሀገሪቱን ስምና በኢትዮጵያ ያስቀምጡትን የውጭ ምንዛሬ መጠን ከመግለጽ ተቆጥበዋል። የዓለም ባንክና ሌሎች ዓለም አቀፍ የገንዘብ ተቋማት ኢትዮጵያ ከቅርብ ጊዜ ወዲህ የውጭ ንግድ ገበያው ያሽቆለቆለ በመምጣቱ ሳቢያ የውጭ ምንዛሬ ገበያ በከፍተኛ መጠን መቀነሱን ሲገልጹ ቆይተዋል። የዓለም ባንክ በበኩሉ ሀገሪቱ ያጋጠማትን የውጭ ምንዛሬ እጥረት ለመቅረፍ የፖሊሲ ማሻሻያን እንዲሁም ብር ከዶላር ጋር የመግዛት አቅም እንዲቀንስ ሀሳብ ማቅረቡ ይታወሳል። በተያያዘ ዜና አቶ ኃይለማርያም ደሳለኝ ሰሞኑን በሰጡት ጋዜጣዊ መግለጫ ላይ ቻይና፣ ደቡብ ኮሪያ፣ ጃፓን ወደ ድገቱማማ የመጡት የነበረባቸውን የውጭ ምንዛሬ እጥረት ለመሸፈን የሴት ዜጎቻቸውን ጸጉር ቆርጠው በመሸጥ የውጭ ምንዛሬ እጥረታቸውን ይቀርፉ ነበር ማለታቸው በሰፊው መነጋገሪያ ሆኖ የሰነበተ ሲሆን አቶ ኃይለማርያም በተጨማሪም ከተናገሩትና ብዙዎቹን ያዝናናው ደግሞ የዓለምና የአፍሪካ መሪዎች ኢትዮጵያ ውስጥ በነበረው ሁኔታ ሰግተን ነበር፣ በኢትዮጵያ አንዳች ነገር ቢፈጠር የአፍሪካ ቀንድ እንዲሁም ዓለማችን ምን ይሆን ነበር እያሉ መጨነቃቸውን ነግረውናል ያሉት ሁኔታ ብዙዎቹን አሁንም ፈገግ እያሰኘ ይገኛል።
ያለፈው የፈረንጆች አመት ኢትዮጵያ ከፍተኛ የሰብአዊ መብት ቀውስ ውስጥ የገባችበት አመት እንደነበር የሰብአዊ መብት ድርጅት አስታወቀ። Human Rights Watch ያለምን የሰብአዊ መብት አያያዝ በተመለከተ ባወጣው መግለጫ ባለፈው የፈረንጆች አመት በኢትዮጵያ በመቶዎች የሚቆጠሩ ሰዎች መገደላቸውንና በአስር ሺዎች የሚቆጠሩ ደግሞ መታሰራቸውን ገልጿል። በአስቸኳይ ጊዜ አዋጁ የተነሳ ዜጎች መብታቸው መገደቡ ብቻ ሳይሆን አሁንም ድረስ ለቀጠለው አፈና ተደርገዋል ብሏል። የአስቸኳይ ጊዜ አዋጁ አፈናን መፍቀዱ ብቻ ሳይሆን ዜጎች ማህበራዊ መገናኛ መንገዶችን እንዳይጠቀሙና ከውጭ ሀገራት ቡድኖች ጋር ግንኙነት እንዳያደርጉ ይከለክላል ብሏል። የጸጥታ ኃይሎች በኦሮሚያና በአማራ ክልሎች በመቶዎች የሚቆጠሩ ሰዎችን ከመግደላቸው በተጨማሪ በእስር ላይ የነበሩትም ቢሆን በእስር ቤት ውስጥ ስቃይ ቶርቸር ተፈጽሞባቸዋል ብሏል። ገዢው ፓርቲ የጸጥታ ኃይሎቹ የፈጸሙትን ወንጀል ለማጣራትም ሆነ ዓለም አቀፍ ቡድን ጉዳዩን እንደሚመረምር የቀረበለትን ጥሪ አልተቀበለም ብሏል። ግልጽ ያልሆነ ተሐድሶ እናደርጋለን የሚል ቃል መግባት ብቻውን በቂ አይደለም የሚሉት የሂውማን ራይትስ ዎች የአፍሪካ ተመራማሪ ፊሊክስ ሆርነ መንግስት መሰረታዊ የሆኑ መብቶችን እንዲመልስና ለሚደርስበት ትችት በሚሰጠው ያጸፋ እርምጃ ተጨማሪ መብት ጥሰቶችን ከሚፈጽም ይልቅ ትርጉም ያለው ውይይት እንዲያደርግ መክረዋል። ድርጅቱ በ687 ገጽ ሪፖርቱ በ90 ሀገራት የሚታዩ የመብት ጥሰቶችን መዘርዘሩም ተዘግቧል። በጎንደርና በባህር ዳር ከተሞች የደረሱት የቦምብ ፍንዳታዎች በቱሪዝም ላይ አሉታዊ ተጽዕኖ ሊያሳድሩ ይችላሉ ተባለ። በአማራ ክልል በጎንደርና ባህር ዳር ከተሞች ሰሞኑን የደረሰው የቦምብ አደጋ በኢትዮጵያ የቱሪዝም ኢንዱስትሪ ላይ አሉታዊ ተጽዕኖ ሊያሳድር እንደሚችል አንድ ዓለም አቀፍ የደህንነት ተቋም ባለፈው አርብ ገልጿል። በመከላከያና ደህንነት ዙሪያዎች የሚሰራውና IHS Jens 360 ሚል መጠሪያ ያለው ይህ ተቋም ሁለቱ ከተሞች በሺ የሚቆጠሩ ዓለም አቀፍና የሀገር ውስጥ ቱሪስቶችን የሚያስተናግዱ በመሆኑ አደጋው ለቱሪስቶቹ ደህንነት ስጋት ሊያሳድር እንደሚችል አስታውቋል። ከቅርብ ጊዜ ወዲህ በክልሉ ህዝባዊ ተቃውሞ ቀስቀሱን ያወሳው የደህንነት ድርጅቱ አለመረጋጋቱን ልባት ሳያገኝ ከቀናት በፊት በሁለት ሆቴሎች ላይ የደረሰው የቦምብ አደጋ በቱሪስቶች እንዲሁም ወደ አካባቢው ለተለያዩ ጉዳዮች በሚጓዙ አካላት ዘንድ ተደራራቢ ስጋት ማሳደሩን ባወጣው መግለጫ አስፍሯል። የአሜሪካና የብሪታንያ መንግስታት በሁለቱ ከተሞች የደረሰውን የቦምብ አደጋ ተከትሎ ለዜጎቻቸው የጉዞ ማሳሰቢያን ማሰራጨታቸው ይታወሳል። በአዲስ አበባ የሚገኘው የአሜሪካ ኤምባሲ ማንኛውም የኤምባሲው ሰራተኛ ወደ ጎንደር ከተማ እንዳይጓዝ እገዳን ተግባራዊ ማድረጉ የሚታወቅ ሲሆን የአሜሪካ ውጭ ጉዳይ ሚኒስቴር እንዲሁም የሀገሪቱ ዜጎች በአሁኑ ወቅት ወደ ኢትዮጵያ ቢጓዙ የደህንነት አደጋ ሊደርስባቸው እንደሚችል በማሳሰብ በጉዟቸው ላይ ጥንቃቄ እንዲያደርጉ በድጋሚ አሳስበዋል። በኢትዮጵያ ተግባራዊ ተደርጎ የሚገኘው አስቸኳይ ጊዜ አዋጅ ተከትሎ ሀገሪቱን ለመጎብኘት አቅደው የነበሩ በሺዎች የሚቆጠሩ የአውሮፓ ቱሪስቶች ጉዟቸውን መሰረዛቸው የሚታወስ ነው። በአዋጁ ምክንያት በተያዘው ዓመት ሀገሪቱን የሚጎበኙ ዓለም አቀፍ ቱሪስቶች በከፍተኛ መጠን ይቀንሳል ተብሎ የተሰጋ ሲሆን በጎንደርና ባህር ዳር ከተሞች የደረሰ የቦምብ አደጋም ይህንኑ ችግር ያጠናክረዋል ሲል የደህንነት ተቋሙ አክሎ ገልጿል። ማክሰኞ ምሽት ጎንደር ከተማ በሚገኘው ኢንታሶል ሆቴል ላይ በደረሰ የቦምብ አደጋ የአንድ ሰው ህይወት ማለፉንና 18 ሰዎች ደግሞ ጉዳት እንደደረሰባቸው ፖሊስ ይፋ ማድረጉ ይታወሳል። የሳምንቱ አበይት ዜናዎች እነዚህ ነበሩ። ከቀጣይ ፕሮግራሞች ጋር መልካም ቆይታ።
ጤና ይስጥልኝ አድማጮቻችን፣ የዜና ወጃችንን አሰምተን ተመልሰን መጥተናል። እንግዲህ እንደተለመደው ከዜና ወጃችን ቀጥሎ በዋናነት የምናቀርበው የሳምንቱ እንግዳችን ፕሮግራም ነው። ለዛሬ እንግዳ አርገን ያቀረብን የምናቀርብላችሁ ዶክተር አክሎክ ቢራራ ናቸው። ዶክተር አክሎክ በአሜሪካ ከፍተኛ ትምህርታቸውን ተከታትለው ሲያበቁ ሀገራቸውን በቅንነትና በታማኝነት ለማገልገል ወደ ሀገራቸው በመመለስ በኢትዮጵያ የብሔራዊ ባንክ በኢኮኖሚ አማካሪነትና በምርምር ዳይሬክተርነት በስተመጨረሻም በኢትዮጵያ ንግድ ባንክ በጀነራል ማናጀርነት እንደ አውሮፓውያን አቆጣጠር በ1974 እስከ 1978 ዓመተ ምህረት አገልግሏል። ከዛም በጊዜው በሀገሪቱ ውስጥ በነበረው የፖለቲካ ለመረጋጋት ምክንያት የከፍተኛ ትምህርት ወደ ቀሰቡበት ሀገር አሜሪካ በመመለስ በካሜሩንና ቻድ በኢኮኖሚ አማካሪነት አገልግሏል። ከዛም አብዛኛው የሥራ ዘመናቸውን ካሳለፉበት ዓለም ባንክ በመግባት በአጠቃላይ ከ30 ዓመት በላይ የሚሆን ጊዜያቸውን በኢኮኖሚክስ ከፍተኛ የኢኮኖሚ አማካሪ በመሆን ሲያገለግሉ ቆይተው ጡረታ ከወጡ በኋላ የተለያዩ ሙያ ተኮር የሆኑ በኢትዮጵያ የፖለቲካ ኢኮኖሚያዊ ጉዳዮች ላይ የሚያጠነጥኑ ጥልቅ ጥናቶችን በማካሄድ ባለብዙ መፍትሄ ጠቋሚ የሆኑ በቁጥር በርካታ መጣጥፎችና መጽሐፍቶችን በመጻፍ ለሀገራቸው ሕዝብ እንዲሁም ለተቀረው ዓለም በአማርኛና በእንግሊዝኛ ቋንቋ አበርክተዋል። ከዛም በላይ በተለያዩ የትምህርት ተቋማት ጋር በመተባበር ያላቸውንም እምቅ እውቀት በማካፈል ላይ የሚገኙ ሀገር ወዳድ አንድ ቅን ኢትዮጵያዊ ምሁር ናቸው። ዶክተር አክሎክ በተለይም በኢትዮጵያን መሬት በባዕዳን መቀራመት ላይ ሰፊ ጥናት በማድረግም ይታወቃሉ። ስለ ዶክተር አክሎክ እኛም በዚህና በመሳሰሉት ጉዳዮች ከሀገራቸው ከሳቸው ጋር አጠር ያለ ቆይታ ከሥራ ባልደረባይ አህመድ ጋር አጠር ያለ ቆይታ ያደርጋሉ። አብራችሁን ቆዩ።
ቢራራን ይዘንላችሁ ቀርበናል። ስለ ዶክተር አክሎድ ቢራራ ብዙ እጅግ በጣም ብዙ ማለት ይቻላል። ይሄን በተመለከተ እንግዲህ በመግቢያው ፕሮግራማችን ላይ የሳቸውን አጠር ያለ ታሪክ የተረክነውን እንደሰማችሁ ተስፋ እናደርጋለን። ዶክተር አክሎድ በቀጥታ ወደ ጥያቄ ልግባና የመጀመሪያ ጥያቄ የሚሆነው በቅርብ ጊዜ ወዲህ በተለይም ስልጣን ወያኔ ከጨበጠ በኋላ በተደጋጋሚ የሚሰማ አንድ ቃላት አለ፣ ኪራይ ሰብሳቢነት የሚል። እስቲ ውይይታችንን ለመጀመሪያ ያህል እርስዎ ከሳይንቲፊክ አመለካከት አኳያና ከኢትዮጵያ ሁኔታ የፖለቲካ ኢኮኖሚ የሶሻል ሁኔታ አይተው እንዴት ነው ኪራይ ሰብሳቢነት በጣም ፖፑላር ቃል የሆነችው? በተለይ በመዋቹ በአቶ መለስ ዜናዊ አባባል በጣም ታዋቂ ሆና ነበር። ምንድን ነው ኪራይ ሰብሳቢነት ማለት?
መጀመሪያ ለእናንተ ለወንድሜ ለአንተም እና ለታዳሚዎች ያለኝን አክብሮት ልጥቀስ። የምታደርጉት አገልግሎት ቀላል አለመሆኑን አምናለሁ። እንግዲህ አሁን የተጠየቅኩት ጥያቄ ኪራይ ሰብሳቢነት በኢትዮጵያ የፖለቲካ ቮካቡላሪ ወይም ቃል አነጋገር በጣም ከፍተኛ ሚና የሰጠው ጠቅላይ ሚኒስትር መለስ ዜናዊ ነው። እንግዲህ በኢኮኖሚ ሳይንስ ኪራይ ሰብሳቢነት ማለት አንድ ግለሰብ ወይም አንድ ቡድን ወይም አንድ ኩባንያ ወይም አንድ ፓርቲ ሀብትን፣ ገንዘብን፣ መዋለ ንዋይን ለግል ጥቅም ለራሱ ብቻ ወይም ለግሩፑ ለወገኑ ብቻ ትርፍ ማካበት ማለት ነው። ኪራይ ብዙ ጊዜ ኪራይ የሚባለው ነገር በካፒታሊዝም የተለመደ ነገር ነው። ለምሳሌ እኔ ቤት በአከራይ ተወዳዳሪ የሆነ ዋጋ ተምኜ ኪራይ መሰብሰብ አግባብ አለው። አንድ ኩባንያ ከሌሎች ጋር ተወዳድሮ ትርፍ ቢያገኝ ያን እንደ ኪራይ ለማየት ይቻላል፣ ግን አግባብ አለው፣ በሕግ የሚመራ ነው። ግን ኪራይ ሰብሳቢነት መረን የሌለው ሆኖ ከህብረተሰቡ ትርፍን ያለ አግባብ ከሕግ ውጪ ወይም ደግሞ ያለ ውድድር፣ ያለ ግልጽነት፣ ያለ ሕግ የበላይነት ለሕዝብ፣ ለህብረተሰብ፣ ለአገር ተመጣጣኝ ጥቅምን በማያስገኝበት ጊዜ ከጥቅሙ ጉዳቱ እጅግ ይበዛል እና ይሄ እንዴት ይሆናል የሚለውን ጥያቄ ምናልባት ስለ መሬት ነጠቃ በምንወያይበት ጊዜ ላመጣው እችላለሁ። ሊሆን የሚችልባቸው ሁኔታዎች አሉ። ከሁሉም በላይ ኪራይ ሰብሳቢነት በአንድ አገር እየዘገነነ የሚሄደውና ያ መንግስት እንዲገለበጥ የሚያደርገው ለምሳሌ በፊሊፒንስ፣ በኢንዶኔዥያ፣ በብራዚል፣ በቺሌ፣ በአርጀንቲና፣ በሌሎችም ሀገሮች፣ በግብጽ፣ በቱኒዥያ፣ በሌሎችም ሀገሮች የሆነው የፖለቲካ ስልጣን አግባብ በሌለው ሁኔታ ለኪራይ ሰብሳቢነት፣ ለሙስና፣ ለአሎ በተከታታይ ስርዓታዊ በሆነ ሁኔታ በሚካሄድበት ጊዜ በመንግስትና በህዝብ መካከል ያለው ልዩነት በጣም እየተባባሰ ይሄድና ያን መንግስት ይገለበጣል ማለት ነው። በዚሁ ላቆም።
ይሄን በተመለከተ የኪራይ ሰብሳቢነትና ሙስናን በተመለከተ ያላቸውን ኢምፕሊኬሽን በሀገር ሉዓላዊነት፣ በፖለቲካ ለሀገር ፖለቲካ፣ ኢኮኖሚ፣ ሶሻል ወደፊት እንመጣበታለን። ለመግቢያ እኔን ከሰጡን እንቀጥልና ወደፊት እንመለስበታለን። ዶክተር አክሎግ ከዚህ በፊት በኢትዮጵያ ድርጅታዊ ምዝበራ ነክሷል ይላሉ፣ በተደጋጋሚ ሲሉ ተሰምቷል። ጌታዬ ምን ማለቶት ነው? በኢትዮጵያ ድርጅታዊ ምዝበራ ነክሷል ሲሉ?
አዎ፣ በጣም ቁልፍ ጥያቄ ነው። በጣም አመሰግናለሁ ወንድሜ ይሄ ጥያቄ ስለቀረበልኝ። እኔ ዓለም ባንክ በነበርኩበት ጊዜ በልዩ ልዩ አገሮች ሰርቻለሁ። እድል አጋጥሞኝ ሙስና የሚካሄድባቸውን፣ ኪራይ ሰብሳቢነት የሚካሄድባቸውን አገሮች እና ደግሞ በሕግ የበላይነት የሚገዙ አገሮችንን አይቻለሁ። ከድህነት እንዴት ነፃ እንደወጡ ብዙ አገሮችን በተለይ በምስራቅ ኤዥያ ተዘዋውሬ ቻይና፣ ደቡብ ኮሪያ፣ ታይላንድ፣ ሲንጋፖር የመሳሰሉ ሀገሮችን አይቻለሁ። በላቲን አሜሪካም ተዘዋውሬ አይቻለሁ። እና ድርጅታዊ ምዝበራ ምን ማለት ነው? አንድ ሀገር ውስጥ የፖለቲካ አመራሩ በአንድ ቡድን በተለይ እንደ ኢትዮጵያ ባለ ሀገር በአንድ ብሔር በሚካሄድበት ጊዜ የመስረቅ፣ የማታለል፣ ኮሚሽን የማግኘት፣ ንግድን በአጭበርባሪነት የማካሄድ፣ መሬትን የመቀማት፣ ከባንክ እንደሚታወቀው ህዝብን የሚያገለግል ከህዝብ የሚገኝ ገንዘብን የሚሰበሰብ አካል ነው። ባንክ ምን እንደሆነ አውቃለሁ፣ ምክንያቱም በደርግ ጊዜ የንግድ ባንክን እመራ ነበር። የምርምር ኃላፊም ነበርኩ በብሔራዊ ባንክ ውስጥ እና አውቃለሁ ምን እንደሆነ እና ድርጅታዊ ምዝበራ ሊካሄድ የሚቻልበት ሁኔታ ምንድን ነው ብዬ ራሴን ጠየቅኩኝ። ዓለም ባንክ በነበርኩበት ጊዜ ድርጅታዊ ምዝበራ ሊካሄድ የሚችለው ምንድን ነው? የፖለቲካ ስልጣን የያዘ ፓርቲ፣ መንግስት እና ስቴት ስርዓት እና ተቋሞች በአንድ ላይ ጣምራ ሆነው ሲሰሩ ነው። ምክንያቱም አንዱ ሌላውን ሊተቸው አይችልም። አንዱ በሌላው ላይ ትችት ሊያቀርብ ወይም ክስ ሊያቀርብ አይችልም። ሙስና በጣም ጥልቀት ሊይዝ የሚችለው ተወዳዳሪ የሆነ የፖለቲካ ሁኔታ የለም። ነፃ የሆነ ከመንግስት ነፃ የሆነ የመገናኛ ብዙሃን የለም። የማህበረሰብ ድርጅቶች የሉም። በሌሉበት ሁኔታ ምሁራን በነጻነት ለመስራት አይችሉም። ትምህርት ቤቶች ምርምር ለማድረግ አይችሉም፣ ምክንያቱም ታፍነዋል። በሚታፈኑበት ጊዜ እንግዲህ ድርጅታዊ ምዝበራ በቀላሉ ሊካሄድ ይችላል። በሀል ብናየው በጣም የሚዘገንን ሁኔታ ይታያል። ለምሳሌ በኢትዮጵያ ውስጥ ሙስና ይካሄዳል፣ ኪራይ ሰብሳቢነት ይካሄዳል። የፖለቲካ ስልጣን ያላቸው ከፖለቲካ ስልጣን ከያዘው ፓርቲ ጋራ ግንኙነት ያላቸው፣ ቅርበት ያላቸው ብዙ ሀብት በቀላሉ ሊያገኙ ይችለዋል የሚል መረጃ አለ። ዓለም ባንክም የሰበሰበው አለ፣ ጥናቶች አካሂዶ ነበር። ዩኤንዲፒ ያካሄደው አለ፣ ጥናቶች አካሂዷል። ዩኒቨርሲቲ ኦፍ ማሳቹሴትስ አካሂዷል፣ ትራንስፓረንሲ ኢንተርናሽናል አካሂዷል። እኔ የምፈጥረው ሳይሆን የኢትዮጵያ ሕዝብ የሚያውቀውና የዓለም ማህበረሰብ ድርጅቶች ምርምር ያደረጉበት ነው። እና ምንድነው የሚሆነው? ያለ አግባብ በልዩ ልዩ ዘዴ በንግድ ከባንክ ገንዘብ በመበደር በቀላሉ መሬትን በአድሎ በማግኘት ይሰማል?
ሃሎ ይሰማል? ይሰቀጥሉ።
ኪራይ ለመሰብሰብ ይቻላል እና ድርጅታዊ ምዝበራ እንደዚህ ባለ ሁኔታ የፖለቲካ ነጻነት በሌለበት የሰብአዊ መብት በማይከበርበት የመገናኛ ብዙሃን ነጻነት በሌለበት ተቆርቋሪ በሌለበት ሀገር ውስጥ በጣም በከፍተኛ ደረጃ ሊካሄድ ይችላል ማለት ነው። እና ይሄንን በሚመለከት ጥናቶች የሚያሳዩት ምንድነው ኢትዮጵያ በተለይ ከምርጫ 97 በኋላ እጅግ በጣም ሰፊና ጥልቀት ያለው ምዝበራ ይካሄድባታል የሚል ስዕል ነው የሚታየው። በዚህ በኩል በሀዝ በሚታይበት ጊዜ ትራንስፓረንሲ ኢንተርናሽናል የሚባለው ግልጽነትን መንግስታት መቀበል አለባቸው ብሎ የተቋቋመ ድርጅት ዓለም ባንክ ይሰራ የነበረ የማውቀው ሰውዬ ነው ያቋቋመው ያደረገው ጥናት ዩኒቨርሲቲ ኦፍ ማሳቹሴትስ ያደረገው ጥናት በኋላ ደግሞ አሁን በቅርብ ጊዜ ከሁለት አመታት በፊት ይመስለኛል የቀድሞው የደቡብ አፍሪካ ፕሬዝዳንት የነበሩት እኔ በአካል የማውቃቸው ምቤኪ ያደረጉት ጥናት የሚያሳየው ምንድነው ኢትዮጵያ ጥገኛ የሆነች የምግብ ጥገኛ የሆነች የእርዳታ ጥገኛ የሆነችው ኢትዮጵያ ብዙ ቢሊዮን ዶላር አጣለች ገንዘቧ ተሰርቆ ወደ ውጪ ሄዷል የሚል ዘገባ ነው ያለው። ምን ያክል ነው የሚለው አከራካሪ ነው ተብሎም ቢነገር ቢያንስ ከ35 ቢሊዮን እስከ 40 ቢሊዮን ዶላር ከአገር ሸሽቶ ወጥቷል። ይሄ በጣም ግዙፍ ገንዘብ ነው። ይሄ ገንዘብ ምን ሊሰራ ይችል ነበር ብለን ራሳችን መጠየቅ ይኖርብናል። ኢትዮጵያ ውስጥ ጥናቶች የሚያሳዩት በጣም ስርዓት ወለድ የሆነ እጅግ በጣም ወይም ደግሞ ስርዓቱ ያላስወገደው ድህነት በጣም የሚዘገንን ድህነት አሁንም አለ የሚል ነው። ይህንን የኢትዮጵያ ገዢ ፓርቲ የፈለገውን ያክል ቢለፈልፍ ሊካድ አይችልም። ለምሳሌ የምግብ ጥገኝነት ከባለፉት አመታት ኢህአደግ ስልጣን ከያዘበት በኋላ ከዚያም በፊት ቢሆን የምግብ ጥገኝነት በኢትዮጵያ ውስጥ በከፍተኛ ደረጃ ይካሄዳል። የምግብ ጥገኝነት ስል ምንድነው? አገሪቱ የአቅርቦት አቅሟ ከፍላጎት ጋር የማይጣጣም ስለሆነ ግዴታ ሆኖባት ወይም ትሸምታለች ገንዘብ ካላት የውጭ ምንዛሬ ካላት ወይም ደግሞ ከውጭ ሀገር መንግስታት በድጎማ ታገኛለች ማለት ነው። ታዲያ ይሄ የተሰረቀው ገንዘብ እናስበው 35 ቢሊዮን ብለን ብንገምተው ዝቅተኛውን ነው የምጠቅሰው 35 ቢሊዮን ከኢትዮጵያ ህዝብ ተሰረቀ በሚባልበት ጊዜ ይሄ የተሰረቀ ገንዘብ እና ከአገር የሸሸ ገንዘብ ምን ያክል ፋብሪካዎች ሊሰራ ይችል ነበር? እነዚህ ፋብሪካዎች ቢሰሩ ምን ያክል ወጣቶችን የስራ እድል ይፈጣቸው ነበር? አገሪቱ በእርሻ ላይ በዝቅተኛ አምራቾች ላይ ኢንቨስት ብታደርግ ኖሮ ይሄንን ገንዘብ ከምግብ ጥገኛነት ነጻ ተወጣ አልነበረም ወይ ብለን መጠየቅ ይኖርብናል። በአጠቃላይ ማየት ያለብን ገንዘብ በሚሸሽበት ጊዜ ሙስና በሚዘገንን ደረጃ በሚካሄድበት ጊዜ ኪራይ ሰብሳቢነት ስርዓታዊ ሆኖ በአንድ ሀገር ውስጥ በሚካሄድበት ጊዜ ማየት ያለብን ከህዝቡ ኑሮ አንጻር ነው፣ ከሌላ አይደለም። ከህዝቡ ኑሮ አንጻር የምልበት ምንድነው ኢትዮጵያ ቢያንስ 37 በመቶ የሚሆነው የኢትዮጵያ ህዝብ ፍጹም ድሃ ነው፣ ምስኪን ነው ይባላል። ይሄን የምለው እኔ አይደለሁም፣ አንክታድ ያወጣው ጥናት የሚዘረዝረው ነው። ይሄ ገንዘብ የተሰረቀው ገንዘብ እንዲያው የአገሪቱ ጥገኛ የምግብ ጥገኛ እንዳትሆን አንድ ጊዜ ጠቅላይ ሚኒስትር መለስ በህይወት በነበረበት ጊዜ አንዱ ምኞቶት ምንድን ነው ተብሎ በተጠየቀበት ጊዜ እኔ ምኞቴና ደግሞ ከዚያም ከምኞት በላይ ይሄ መንግስት በጥቂት አመታት ውስጥ ኢትዮጵያ ራሷን በመግብ እንድትችል ለማድረግ እንችላለን ብለው ነበር። ታዲያ ለምንድን ነው ይሄ ስኬታማ ያልሆነ ብለን ብንጠይቅ ከድርጅታዊ ምዝበራ ጋር የተያዘ ሁኔታ ነው ያለው። የአቅም ግንባታ የለም። የፖለቲካ ቁጥጥር ግን በጣም በሚዘገንን ሁኔታ በገጠርም ይካሄዳል በከተማም ይካሄዳል። ታዲያ ድህነትን በቁጥጥር ዝም ብሎ ለማፈን አይቻልም። ግልጽ የሆነ ሁኔታ ይታያል። በአመት ቢያንስ 7 ሚሊዮን ህዝብ የምግብ ጥገኛ ነው። ባለፈው አመት የረሃብ የድርቅ ረሃብ መጣ በተባለበት ጊዜ የዚህ አሃዝ መጠን ወደ 18 ሚሊዮን እንደተጠጋ ታውቁታላችሁ፣ ታዳሚዎች ያውቁታል። በአሁኑ ጊዜ ከሰባት እስከ 10 ሚሊዮን ቢያንስ ማለት ነው ዝቅተኛው ረሃብተኛ ነው ተብሎ ይናገራል። በህፃናት ላይ ያለው እጅግ በጣም የሚዘገንን የረሃብ ሁኔታ በጣም ያሳፍራል። እና እንግዲህ ድርጅታዊ ምዝበራ ወይም ኪራይ ሰብሳቢነት የመንግስት ኃላፊነት ፍጹም እንትን ሊለው ሊገታው አልቻለም ማለት ነው። ምክንያቱም ከፍተኛ ድርጅታዊ ምዝበራ በሚካሄድበት አገር ማን ነው ሊሰጥ የሚችለው ብለን ብንጠይቅ፣ ለምሳሌ በኢንዶኔዥያ አስታውሳለሁኝ ተመላልሼ ሂጄ ከአንዲት ዲሬክተር ጋር እንነጋገር ነበረ። የኢንዶኔዥያ ባለሙያዎችን ስናነጋግራቸው እንዴት ነው እንጂ ሙስና ኪራይ ሰብሳቢነት ልታስወግዱት ያልቻላችሁ ብለን ስንጠይቃቸው ምንድን ነው የሚሉት? አይ ከላይ ከቁንጮው ኪራይ ሰብሳቢዎቹ የፖለቲካ ስልጣን ያላቸው ውሳኔ የሚያደርጉት እነሱ፣ ፖሊሲ የሚያወጡት እነሱ ስለሆኑ እነሱ በኪራይ ሰብሳቢነት በሙስና ተከሰው ቅጣት ካልደረሰባቸው በምንም አይነት ኪራይ ሰብሳቢነት ከኢንዶኔዥያ ማህበረሰብ ሊወጣ አይችልም ብለው ነው የተናገሩት። እና የዲሞክራሲ ክፍተት መኖር ለኪራይ ሰብሳቢነትና ለድህነት አስተዋጽኦ አለው የሚል ነው። እዚህ ላይ አንድ ልጠቅሰው የምፈልገው ነገር አለ። በዲሞክራሲ እና ማለትም በነጻነትና የአገርን ጥቅም በማስከበር ድህነትን በመቀረፍ ስራ አጥነትን በመቀረፍ በኩል የምግብ ዋስትና በማግኘት በኩል በጣም ከፍተኛ አስተዋጽኦ የሚታየው ወይም ደግሞ ክስተት የሚታየው በህንድ አገር ነው። በህንድ አገር ቀደም ሲል ህንድ ረሃብተኛ ሀገር ነበር። በድርቅ በሚከሰትበት ጊዜ ብዙ ሚሊዮን የህንድ ህዝብ ይራብ ነበር። በአሁኑ ጊዜ በህንድ ሀገር የድርቅ ረሃብ ጉዳት ተሰምቶ አይታወቅም። ለምን? ልዩነቱ ምንድን ነው? በህንድ ሀገር ዲሞክራሲያዊ የሆነ የህዝብ ስልጣን ስላለ የህንድ መንግስት ኃላፊነቱን ወስዶ አገሪቱ የምግብ ዋስትና እንድታገኝ አድርጓል። የቻይናም የኮሚኒስት ፓርቲ አንዱ ያደረገው በመጀመሪያው ያደረገው ምንድን ነው? የመጀመሪያ ፍላጎቶችን ፋንዳሜንታል ቤዚክ ወይም ደግሞ መሰረታዊ የሆኑ ፍላጎቶችን ማሟላት አለብን የሚል እንትን ነው ያደረገው።
ዶክተር
እኔ ይህን በአካል አይቼዋለሁ።
ዶክተር በማከለው ልግባና አሁን እኮ እሱ የሚነግሩን ከኢትዮጵያ ውስጥ ወያኔ ከሚያደርገው ጋር የሰማይና የመሬት የተራራቀ ነው የሆነብኝ። ምክንያቱም እንደሚነገረውና እንደሚጻፈው በእውነትም እንደሚታየው ከሆነ ስልጣን ላይ ያለው መንግስት መሬቱን ለውጭ አገር ባለሀብቶች በነጻ ኦልሞስት በነጻ ማለት ይቻላል ሰጥቶ በተጨማሪ ደግሞ ለራሱ ወገን ደጋፊዎች ለራሱ ወገን ሰዎች በነጻ ሰጥቶ እነዚህ የውጭ ሀገር ሰዎች የፈለጋቸውን ነገር አምርተው ወደ ውጭ ነው ወስደው የሚሸጡት። እርሶ ደግሞ የሚሉት ምንድነው? እርሶ ብቻ ሳይሆኑ የተለያዩ የጥናት ድርጅቶች እንዳሉት ከሆነ አሁን እንደገለጹልን ከሆነ ኢትዮጵያ ምቤኪን ጨምሮ የሳውዝ አፍሪካው ምቤኪ ጨምሮ የሚሉት ምንድነው? ኢትዮጵያ በምግብ ራሷን መቻል ያልቻለች ጥገኛ ሀገር ነች ይብሎ ነው ጥናቶች ሁሉ የሚያሳዩት። ታዲያ ይሄ መንግስት ደግሞ ለነዚህ ለውጭ ሀገር ሀብታሞች የሚሰጠው መሬት ላይ የሚፈልጉትን አመርተው ቤዚክ የኢትዮጵያ ህዝብ ፍላጎት ሳይሟላ ልክ ህንድና ቻይና እንዳደረጉት የራሳቸውን ህዝብ ፍላጎት ሳይሟሉ ወደ ውጭ እንዲሸጥ ነው የሚያደርጉት። አልገባኝም። ምን አይነት ጥላቻ ቢኖር ነው? ወይስ ሀገሪቱን ቢጠሉ ነው? ህዝቡን ቢጠሉ ነው? ሌላው ቀርቶ የህዝቡን ሀብት በዝብዘው ለውጭ ባለ ሀብት ሲሰጡ ትንሽ እንኳን ለህዝቡ እንዲሰጥ አድርጎ አለማለታቸው አልገባኝም። ምንድን ነው ምክንያቱ?
አዎ ወንድሜ አቶ አህመድ፣ ቁልፉ ጥያቄ እኮ የህንድ የምግብ ዋስትና ያላት፣ ቻይና የምግብ ዋስትና ያላት፣ ታይላንድ የምግብ ዋስትና ያላት፣ ቦትስዋና የምግብ ዋስትና ያላት፣ ኢትዮጵያ ግን የሌላት ለምንድን ነው የሚለውን ጥያቄ ማስተናገድ ይኖርብናል። መንግስት ማለት እኮ የህዝብ ኃላፊነትን የያዘ አመራር ማለት ነው። እና መሬትን እንውሰድ። መሬት ለመሬት የለመሬት ባለቤትነት ጥያቄ ምንድን ነው ብለን ብንጠይቅ የመሬት ባለቤትነት እኔ እንደሚገባኝ ከሆነ መጽሐፍን ጽፌበታለሁ። አሁን በቅርብ ጊዜ ታትሞ የሚወጣም እንግሊዞች የሚያወጡት እንትን አለ። በዚያ ላይ ያቀረብኩት ትንተን አለ። የመሬት ባለቤትነት የዜግነት መለያ ነው። የመሬት ባለቤትነት የማንነት መታወቂያ ነው። የመሬት ባለቤትነት የሰብአዊ ማህበረሰባዊ መብት መገለጫ ነው። የመሬት ባለቤትነት የነዋሪዎች የህይወት መሰረት ነው። የከተማም ሆነ የገጠር መሬት የህዝብ ካልሆነ የአንድ ፓርቲ ከሆነ እነዚህ ሁሉ ሲከጣማ ሊሆኑ አይችሉም። በኢትዮጵያ ውስጥ እስከማውቀው ድረስ ጥናቶችም የሚያሳዩት የኢትዮጵያ ደርግ የህዝብ ያደረገው መሬት በአሁኑ ጊዜ የማን ነው ብለን ብንጠይቅ የህዝብ አይደለም፣ የአንድ ፓርቲ እንደውም ከዚያ ከአንድ ፓርቲ ኢህአዴግ ከሚባለው ውስጥ የህወሓት የበላዎች ሀብት ማካበቻ ሆኗል። እና መሬት ነጠቃ አለ በሚባልበት ጊዜ መሬቱን የተነጠቀ ማን ነው ብለን መጠየቅ ይኖርብናል። የተነጠቀው ህዝብ ነው። ነጥቆ ለማን ሰጠው ብለን ብንጠይቅ የሚዘገነነውም ይሄ ነው። መሬቱን ነጥቆ የሰጣቸው ከበርቴዎች የውጭ ከበርቴዎች ናቸው። በአሃዝ ልጥቀሰው፣ ከ2007 ዓመተ ምህረት ጀምሮ እስከ አሁን ድረስ የሚታወቀው በቁጥር በአሃዝ የሚታወቀው ምንድን ነው? የኢትዮጵያ ገዢ ፓርቲ ኢትዮጵያ ራሷን ለመቻል ከፈለገች፣ ኢትዮጵያ ዘመናዊ ኢኮኖሚ እንዲኖራት ከተፈለገ፣ የምግብ ዋስትና እንዲኖር ከተፈለገ፣ የስራ እድል ለመፍጠር ከተፈለገ፣ ኢንዱስትሪን ለማስፋፋት ከተፈለገ፣ የውጭ ምንዛሬ ለማግኘት ከተፈለገ፣ እነዚህ ሁሉ ለማሟላት መሬቷን ለውጭ ኢንቨስተሮች መስጠት አለባት የሚል ነው። እና ለውጭ ኢንቨስተሮች ብቻ አይደለም፣ በአብዛኛው ለምርጥ ለሆኑ የህወሓት ደጋፊዎች ለትግሬዎችም ተሰጥቷል። አሃዙን ልጥቀሰው፣ ምን ያክል መሬት ነው እንጂ የተተመነው ለስጦታ ብለን የምጠይቅ 11 ሚሊዮን ሄክታር መሬት ነው የተወሰነው እንዲሰጥ። ከዚያ ውስጥ 3.6 ሚሊዮን ሄክታር መሬት ለውጭ ኢንቨስተሮች አሎኬትድ ሆኖም ተሰጥቷል። 36 መንግስታት፣ የጅቡቲ መንግስት ለምሳሌ፣ የግብጽ መንግስት፣ የሳውዲ መንግስት፣ የቀታር፣ የተርኪ፣ የፓኪስታን የሌለ መንግስት የለም። የደቡብ ኮሪያ መንግስታት ሁሉ የሚሳተፉበት ሁኔታ ነው ያለው። 900 ፈቃድ ወይም ላይሰንስ ተሰጥቷል። ይህ ላይሰንስ የተሰጠው ፈቃድ የተሰጠው ለኢትዮጵያውያን አይደለም፣ የተሰጠው ለውጭ ሀገር ኢንቨስተሮች ነው። የሚሰጡበት ምክንያት ምንድነው ተብሎ ይሄ ገዢ ፓርቲ በተጠየቀበት ጊዜ ያቀረባቸውን ልዘርዝራቸው። አንደኛው ምን ይሰማል? አንደኛው ምንድነው መንግስት የሚለው አይ ኢትዮጵያ ራሷን በምግብ ቅድም ያቋቸው መስፈርቶች ይዤ ባቀርባቸው በኢትዮጵያ ውስጥ ጠፍ መሬት አለ ይላል። እኔ ለመጀመሪያ ጊዜ መስማቴ ነው በኢትዮጵያ ውስጥ ጠፍ መሬት አለ የሚባለው። የመሬት ጥረት ባለበት ሀገር እንዴት ሊሆን እንደሚችል ራሳችሁ ፍረዱት። ሌላው ምንድነው የምግብ ዋስትና ትከታማ ለማድረግ የሚል እንትን ነው መንግስት የተጠቀመበት መስፈርት። ሌላው የስራ እድል ለመፍጠር የሚል መስፈርት ነው ያቀረበው። ሌላው ደግሞ ኢንዱስትሪን ለማስፋፋት ከእርሻ ጋር የተያያዘ ኢንዱስትሪን ለማስፋፋት ማለት ነው። መሰረተ ልማትን ትከታማ ለማድረግ ለምሳሌ ጋምቤላ ውስጥ ወደኋላ የቀሩ ክልሎች ውስጥ መሬት አላቸው ለመሬት ወንዝ አላቸው ውሃ አላቸው ዝናብ አላቸው ነገር ግን መሰረተ ልማት አልተካሄደም ብሎ ነው መንግስት ያቀረበው። እሺ አሁን እንግዲህ ወደ ሀቁ ልንመጣ ነው። እነዚህ መስፈርቶች ተጠቅመን የኢትዮጵያ ገዢ ፓርቲ ኢትዮጵያን ለውጭ ሀገር መንግስታትና ኩባንያዎች ሰጠ፣ ለተመረጥ ለሆኑ ለትግሬዎች ሰጠ ብለን እንቀበልና ምክንያቱም አርጊመንቱ ወይም ደግሞ የመንግስት አቋም የፖሊሲ አቋም ምንድነው አገሪቱ መልማት አለባት የሚል ነው። ከዚህ አንፃር ነው ይው እሺ ጣፉስ መሬት ተወሰደ የምግብ ዋስትና ተገኘ ወይ ብለ ምጠይቅ አልተገኘም ትከታማ አልሆነ። ምክንያቱም እነዚህ ኢንቨስተሮች ሲዋሉ ምንድነው የሚያደርጉት እኛ እሺ ካሮቱን ለምሳሌ ወደ ኢትዮጵያ መጣ አይደለም? አዎ። እስከ በመጀመሪያ እስከ 300 ሺህ ሄክታር ድረስ ተጠቅሞለት ነበር። ከዚያ ዝቅ እንዳለ አውቃለሁ። ሳውዲ ስታር እስከ ከ300 ሺህ እስከ 500 ሺህ ሄክታር ተፈቀደለት። በቤኒ ሻንጉል፣ በጋምቤላ፣ በኦሮሚያ፣ በደቡብ ክልል ወዘተ። እነዚህ ኢንቨስተሮች የምግብ ዋስትና ለኢትዮጵያ ሕዝብ ሊያስገኙ ይችሉ ነበር ከጅምሩ ብለን ብንጠይቅ ነው አይቻልም። ምክንያቱም የተዋዋሉት እነሱ ምንድነው የሚያመርቱትን ለውጭ ገበያ እንዲያቀርቡ ነው። ለምሳሌ ሳውዲ ስታርን እንውሰድ፣ አላሙዲ የሚመራው ለማን ነው እንጂ ምርቱ የሩዝ ምርቱ ተመርቶ ለማን ነው የሚቀርበው ብለን ብንጠይቅ በሙሉ ለሳውዲ አረቢያና ለገልፍ ስቴትስ ነው የሚቀርበው። ይሄ ወንጀል ነው። ይሄ ወንጀል ነው። ወንጀል የሚሆንበት ምክንያት ምንድነው? ኢትዮጵያ ረሃብተኛ ከሆነች የኢትዮጵያ መንግስት በየአመቱ ከ700 ቢሊዮን ሚሊዮን ዶላር በላይ እህል የሚሸምት ከሆነ የመጀመሪያ የኢትዮጵያ መንግስት ኃላፊነት ለማን ነው ብለን ብንጠይቅ ለኢትዮጵያ ህዝብ ብቻ ነው። ለሳውዲዎች አይደለም፣ ለህንዶች አይደለም። እኔ የትም ሀገር ዙሬ አይቻለሁ። ሙያዬ የፖለቲካ ኢኮኖሚ ነው። ወደ 40 አመታት ያክል የሰራሁት ውጭ ሀገር ነው። በቻድ ሰርቻለሁ፣ በካሜሩን ሰርቻለሁ፣ በልዩ ልዩ ዓለም ሀገሮች ሰርቻለሁ፣ በዓለም ባንክ 30 አመት በላይ ሰርቻለሁ። እኔ አይቻለሁ አውቅም እንደዚህ አለ። እጅግ በጣም የሚዘገንን በአገር ላይ ክህደት በአገር ላይ የሚያዋርድ ጥገኛ የሚያደርግ ስርዓት እንደዚህ አይቻል አውቅም። የስራ ድልን እንይ። የምግብ ወስትና አልተገኘም ብዬ አቅርብ ያለው መረጃው አለ። የስራ ድልን እንይ። ይህ ሁሉ መሬት በሚሰጥበት ጊዜ ስንት የስራ ድል ተፈጥሯል ብለን ብንጠይቅ ነዋሪዎች በጋምቤላ ውስጥ እርግጥ ነው ሳውዲ ስታር ቀጥሯል ብዙ ሺህ የቀን ሰራተኞች ቀጥሯል። ካሩቱሪ ከውጭም ከህንድ ሀገርም እያስመጣ አገር ቤትም በጋምቤላ ውስጥ ግለሰቦችን እንደቀጠረ አውቃለሁ። ግን ለእያንዳንዱ ሄክታር ለሚሰጠው መሬት የሚፈጠረው የስራ እድል ለእያንዳንዱ ሄክታር ተመልከቱ 0.05 ነው። ከአንድ በታች ማለት ነው። ለአንድ ሄክታር አንድ ሰው የማይቀጥረው
ከግማሽ በታች ነው እንጂ 0.05 ሆነ
ከግ እና ለአንድ ሄክታር አንድ ሄክታር አንድ ኢትዮጵያ ያቀጥረው ተመልከቱት። ይሄ በደል ነው፣ በህዝብ ላይ በደል ነው። ኢንዱስትሪ እንዲስፋፋ አለ ተመልከቱ። ኢንዱስትሪ እንዲስፋፋ የሚችለው ተቆርቋሪ የሆነ መንግስት ከኢንቨስተሮች ጋር ተስማምቶ አስቀድሞ ተስማምቶ አይ በጋምቤላ መሬት እናከራያችኋለን፣ ይህን መሬት ስናከራያችሁ ግን በአካባቢው ከእርሻ ጋር የተያያዘ ኢንዱስትሪ ማስፋፋት አለባችሁ፣ የገበሬዎች የተሻሻለ ውጤት እንዲያስገኙ በዚያ አካባቢ የተሻሻሉ መሳሪያዎችን ለመስራት መዘጋጀት ይኖርባችኋል፣ በዚያ አካባቢ ትምህርት ቤቶች መፍታት ይኖርባችኋል፣ በዚያ አካባቢ መንገዶችን ማስፋፋት ይኖርባችኋል፣ በዚያ አካባቢ የህፃናት መዋያ እና የማህበረሰብ መዋያ ማቋቋም ይኖርባችኋል እና ህዝቡን መጥቀም ይኖርባችኋል የሚሉ ሊዋዋል ይችል ነበር። አላደረገም። ያደረገው ምንድን ነው? ልክ ኃላፊነት በጎደለው መልክ አይ ይኸው ይህን ያክል ሄክታር አከራይቻችኋለሁ፣ ኪራውን ትከፍላላችሁ፣ ይህን በዝቅተኛ ዋጋ እሰጣችኋለሁ፣ ለአካባቢው ምንም ኃላፊነት የለባችሁም፣ ለህብረተሰቡ ምንም ኃላፊነት የለባችሁም፣ እናንተ የፈለጋችሁትን ምርት ልታመርቱ ትችላላችሁ፣ ወደ ውጭ ገበያ ልታቀርቡ ትችላላችሁ የሚል እንትን ነው ያለው። ይህን በግልጽ አይናገርም፣ ሊናገርም አይችልም።
ዶክተር፣ ይህን ነገር ካነሱልን አይቀር የዚህ የመሬት ቅርምቱንና የዚህ የሙስናውን የምዝበራውን ካነሱልን አይቀር አንዳንድ የምንሰማቸው ኢንፎርሜሽኖች አሉ፣ ከተለያዩ የጥናት ድርጅቶች የወጡ ናቸው። ለምሳሌ ዘጋርዲያን ምን ይላል? ኢትዮጵያ ውስጥ የሚደረገውን የሀብት ሽግግር አይነት የህዝብን መዝረፍ ሁኔታ የትም ሀገር ታይቶ አይታወቅም ይላል። ይህንን የኢንቨስትመንት ጉዳይ ካነሱ አይቀር እኛ እስከሚገባን በሌይማን እውቀታችን በተራ እንደው እውቀታችን እንደሚገባን ከሆነ ኢንቨስተር ሲባል ጥቂትም ብትሆን ጥሪት ያለው አንድ ቦታ ሄዶ ያችን ጥሪቱን ኢንቨስት የሚያደርግ ነው። አሁን ግን ኢትዮጵያ ውስጥ የምንሰማው ምንድን ነው? አልፎ ተርፎ የነሱ ምርጥ ዜጎች የሚሏቸው የትግራይ ተወላጆች ባዶ እጃቸውን ሄደው ከናሽናል ባንኩም ሆነ ከንግድ ባንኩ ከማንኛውም ያለምንም ኮላቴራል ያለምንም ማስያዣ ተበድረው እንደ ኢንቨስተር ይቆጠራሉ። አልፎ ተርፎ ራሱ ካራቱሪ ራሱ ከኢትዮጵያ ባንክ ተበድሮ ነው የሚባል ነገር አለ። እስቲ ይሄንን እንዴት ነው የሚያውጡ? ትክክል ነው? እውነት ነው? እውነት ከሆነስ እንዴት እንደዚህ ሊሆን ይችላል? ምን ያህል ጥላቻ ቢኖራቸው ነው በሀገሪቱና በህዝቡ ላይ እንዲህ አይነት ወንጀል የሚሰሩት? እውነት ከሆነ ማለት ነው።
እውነትማ እኔ እንግዲህ መረጃውን ነው የምከተለው እንጂ በስሜት አይደለም የምናገረው። እኔ ለማንም ኢህአደግ ውስጥ ላለ ህወሓት ውስጥ ላለ ግለሰብ ጥላቻ የለኝም፣ አላውቃቸውም። ግን ሀቁ ነው መምራት ያለበት። አንድ ኢንቨስተር በዚህ ላይም በመጽሐፌ ላይ በደንብ አቅርቤዋለሁ። ዌብስ የተባለ መጽሐፍ አለ፣ ቀደም ሲል የወጣ ነው። በዚያ ላይ ያወጣሁት እንትን አለ። ኢንቨስተር ወደ አንድ ሀገር በሚሄድበት ጊዜ ለምሳሌ ሳውዲ አረቢያን እንውሰድ፣ ወይም ደግሞ ቦትስዋናን እንውሰድ፣ ወይም ደግሞ ብራዚልን እንውሰድ፣ ወይም ደግሞ ደቡብ ኮሪያን እንውሰድ፣ የትም ሀገር እንውሰድ፣ አገር ወዳድ የሆነ አመራር ባለበት ሀገር ቻይናን እንውሰድ፣ ህንድን እንውሰድ። ምንድን ነው አንድ ኢንቨስተር በሚገባበት ጊዜ ምን ይዘህ ትመጣለህ የሚል ጥያቄ ነው እንትን የሚለው። ምንድን ነው የምታመጣለን? እኛስ እሺ መሬታችን እናከራይ፣ ግን ምን ይዘህልን ትመጣለህ የሚል ጥያቄ ነው የሚቀርበው። በኢትዮጵያ በነገራችን ልን በአጼ ኃይለ ሥላሴ ዘመነ መንግስት እኮ ይደረግ ነበር። ምንድን ነው የምታመጡት? ለውደቾችን ይጠይቋቸው ነበር ሌሎችንም። እና የሚመጡ ነገሮች አሉ፣ የሚጠበቁ ነገሮች አሉ። ከነዚህ መካከል አንዱ ገንዘብ ነው። ካፒታል የውጭ ምንዛሬ ማለት ነው። ሌላው እውቀት ነው፣ አመራር እውቀት። ሌላው ኢንፎርሜሽን best practice የሚባለው ጥሩ ልምድ የሚባለው እነዚህ ሁሉ የእንትን ምንድነው ኢንዱስትሪ የኢንዱስትሪ አቅም የማብረት አቅም እነዚህ ሁሉ ይፈተሻሉ። ለኛ ምንድነው የምታቀርበው? ታሰለጥልንላለህ አታሰለጥልንም? ምክንያቱም ኢንቨስትመንት የውጭ ኢንቨስትመንት ኮሪያን ደቡብ ኮሪያን ብናይ በአሁኑ ጊዜ ተወዳዳሪ የሌለው የትምህርት ተቋም ያቋቋመችው ደቡብ ኮሪያ ከውጭ የሚመጡ ኢንቨስተሮች ኮሪያውያንን እንዲያሰለጥኑ አድርጋለች። ግዴታቸው ነው። ያን ቴክኖሎጂ እንዲተላለፍ ኮሪያዊ እንዲሆን አድርገዋል። ቻይናም እንደዚሁ ነው ያደረገችው። ቦትስዋና ባላት ዳያመንድ ላይ ምንድን ነው ያደረገችው? አይ እኔ ይህን ያለኝን እንቁ ተጠቅሜ ህዝቤን ለማገልገል ፈልጋለሁ፣ የህዝቡ ኑሮ እንዲሻሻል ፈልጋለሁ ብላ ነው እንትን የወሰነችው። አይደለም ከወሰነች በኋላ ምንድን ነው ያደረገችው? ተመን ታወጣለች። ይህን ያክል ገንዘብ ልታገኙ ትችላላችሁ፣ ሮያሊቲ ግን መፈል ያለባችሁ ለቦትስዋና መንግስት ነው። ምክንያቱም የቦትስዋና መንግስት የህዝቡን ህይወት ለማሻሻል ይፈልጋል ብላ ነው ቦትስዋና በጣም ከሰለጠኑ የአፍሪካ ሀገሮች መካከል ከፍተኛውን ደረጃ ልትይዝ የቻለችው። ስለዚህ በኢትዮጵያ ግን ታሩቱሪ ምንድን ነው ቴክኖሎጂ የምታመጣው ብሎ በመጠየቅ ፈንታ እንዲያውም ያደረግነው ተጻራሪውን ነው። ምንድን ነው ያደረገው የኢትዮጵያ መንግስት? ታሩቱሪ ከመጣ በኋላ በዝቅተኛ ዋጋ መሬት ተረከበ። በዝቅተኛ ደሞዝ ኢትዮጵያውያንን ይቀጥራል። እንደ ልቡ ደግሞ ያስወጣቸዋል፣ ልክ እንደ ባሪያ ይገዛቸዋል። ከዚያ በላይ ግን የሚዘገንነው ምንድን ነው? የኢትዮጵያ የልማት ባንክ ብድር ለካሪቱ እንዲሰጥ ነው ያደረግነው። ምን ሆነ በኋላ? ከሰረ። ይሄ ድርጅት ከሰረ። በከሰረበት ጊዜ ምንድን ነው ያደረገው? እዳው ማን ነው የሚሸከመው? የኢትዮጵያ ህዝብ ነው የሚሸከመው። ካሩትሪ አሁን ያለበትን ሁኔታ አላውቅም፣ ምክንያቱም ግልጽነት የሌለው አገር ስለሆነ ምንም የሚታወቅ ነገር የለውም። ሳውዲ ስታርን እንትን እንበል እንውሰድ። ሳውዲዎች ለኢትዮጵያ ያመጡት ኢንዱስትሪ ምንድን ነው?
ሩዝ አምርተው ወደ ኢትዮጵያ ወደ ሀገራቸው ይልካሉ። ይሄ ገብቶናል። ከዛ ሌላ እንግዲህ ምንድነው ያደረጉት? ሩዝ ኢትዮጵያ ውስጥ በኢትዮጵያ ለመሬት ላይ
ያደረጉት የሚለው አንተ የጠየቀው ጥያቄ ቁልፍ ነው፣ ላጠናክረው ፈልጋለሁ።
ኦኬ።
ሳውዲዎች የሳውዲ ስታር ለኢትዮጵያ ያመጣው ቴክኖሎጂ ምንድነው? የሚታይ ነገር አለ? የለም። ትራክተር እንዲሰራ ኢትዮጵያ ውስጥ እንትን ፋክተሪ ከፍቷል? መክፈቱን አላውቅም። እኔ እስከማውቀው ድረስ አልከፈተም። ሩዝ በሚያመርትበት ጊዜ ያሉትን ዛፎች እንዳይቆረጡ አድርጓል? አላደረገም። አንድ በጣም የሚዘገንን ጽሑፍ አለ። ዘማን ሁስቶል ዘናያል የሚል እንትን አለ። ብታዩት ይዘገንናችኋል። አብዛኛውን የባሮ ወንዝ በዚህ አካባቢ በጋምቤላ አካባቢ ያለውን ወንዝ ሙሉ በሙሉ የሚጠቀምበት ሳውዲ ስታር ነው። ሳውዲ ስታር በሚጠቀምበት ጊዜ አኟኮች እና ሌሎች ነዋሪዎች የሚደርስባቸው ጉዳት ምንድን ነው ብለን ብንጠይቅ በኋላ ልንመጣበት እንችላለን። በጣም በሚዘገንን ሁኔታ ድሮ ሊጠቀሙበት የሚችሉትን ዛፍ ለምሳሌ ማር፣ ወንዝ፣ አሳ እና ሌላ ተነጥቀዋል፣ ጠፍቶባቸዋል፣ ወድሟል። ታዲያ ምንድን ነው ያመጣው ብለን ብንጠይቅ ያመጣው ጥቅም በኢንቨስትመንት ካፒታል በኩል ምን ያክል እንደሆነ በምንም አይታወቅም፣ ግን ዝቅተኛ ነው። አብዛኛውም ኢንቨስተሮች በኢትዮጵያ ውስጥ የሚያደርጉት መጀመሪያ ከሚከፍሉት ኪራይ ውጪ በኢንቨስትመንት ካፒታል በኩል መሳሪያ ከማምጣት ሌላ ግን የአገሪቱን ኢኮኖሚ ለማስፋፋት የራሳቸውን ገንዘብ ወጪ አያደርጉም። ኦፕሬሽናል ካፒታል የት ነው የሚገኝ? የለት ተለት አስተዳደሩን የሚያካሄደው ገንዘብ ከየት ይመጣል ብለን ብንጠይቅ ከኢትዮጵያ ባንኮች ነው። ታዲያ ይሄ ከሆነ ለምንድን ነው እንጂ የኢትዮጵያ መንግስት ኢትዮጵያውያንን አቅም ለመገንባት የማይፈልገው? ኢትዮጵያውያን ቢበደሩት አግባብ ይኖረዋል። የኢትዮጵያ ዝቅተኛ አምራቾች ለኢትዮጵያ ምግብ የሚያቀርቡ እነሱ ናቸው። ካሩትሪ አይደለም፣ ሳውዲ ስታር አይደለም። ስለዚህ እኔ በደሉ አንዳንድ ጊዜ ለመሆኑ ይሄ ገዢ ፓርቲ ለኢትዮጵያውያን ደንታ አለው የሚለውን ጥያቄ ስጠይቅ እኔ መልሴን በሀቅ ልንገራቸው፣ ደንታ የለውም። በምንም ደንታ የለውም።
ዶክተር
ደንታ ያለው መንግስት እኮ ቅድም እንዳልኳችሁ ምሳሌ ነው። ለምሳሌ ቪየትናምን እንውሰድ። እኔ የሚዘገንነኝ ምንድን ነው፣ ሌሎችን አገሮች ከኢትዮጵያ ጋር ማወዳደር አለብን። ደርግንና ኢህአደግን ማወዳደር አግባብ የለውም በፍጹም። የማይወዳደሩ ነገሮችን ለምን እናወዳደራለን? ደርግ እኮ ከ40 ቢሊዮን ዶላር በላይ እርዳታ አላገኘም። ይሄ መንግስት አግኝቷል። ከ40 ቢሊዮን ዶላር በላይ
ዶክተር ላቋርጦትና ይሄ ብድር የሆር ነገር ሆር ይቆርጣል ይላል ያገሬ ሰው። ይሄ ብድር ያሳስባል። እስቲ ለኛ ለተራ እንዲገባ እናርገው። ይሄ 40 ቢሊዮን ብድር ማን ነው የሚከፍለው? ማን ላይ ነው የሚወድቀው ይሄዳ? ምክንያቱም ይሄን እንዲ አጠራ አርገው፣ ሰዓታችን አሁን ወና 10 ደቂቃ ነው የቀረኝ። አጠራ አርገው እንዲያስረዱ እምፈልገው ምንድነው፣ ብዙዎቻችን የገባንም አይመስለኝም። እኔ ምን ቸገረኝ? እኔ ውጭ ነው ያለሁት ወይም ደግሞ የኔ ዘመዶች አዲስ አበባ ነው ያሉት ወይንም ደሴ ወይንም ምናምን አይመለከተንም። መንግስት ነው የተበደረው፣ መንግስት ራሱ ይወጣው ምንል ያለን ይመስለኛልና፣ ይሄ ብድር ማን ነው የሚከፍለው? ማን ላይ ነው የሚወድቀው? ኮንሲኩዌንሱ ምንድነው? ኢምፓክቱ ምንድነው? ይሄ ብድር ለህዝቡ
በጣም ቁልፍ ጥያቄ ነው። አቶ አህመድ በጣም ቁልፍ ጥያቄዎች ነው ያቀረብክልኝ። ይሄ የኢትዮጵያ ገዢ ፓርቲ ገንዘብ በሚበደርበት ጊዜ ከዓለም ባንክ ይሁን ከቻይና ብዙ ገንዘብ በኮሜርሻል ክሬዲት ያገኛል። ይሄ ሁሉ መከፈል አለበት። ማን ነው የሚከፍለው? መንግስት ይከፍለዋል ብለው የሚያስቡ ግለሰቦች። መንግስት ማለት እኮ መንግስት የራሱ ገንዘብ የለውም። ህወሓት ምን ገንዘብ ነው ያለው እንጂ? ታስታውሱ እንደሆን ስልጣን በያዙበት ጊዜ እነዚህ ስልጣኑን የያዙት ግለሰቦች የመጡት ሌላ ቀርቶ ብዙ ነገር ለመናገር ይችል ነበር፣ ግን እቆጠባለሁ። ምንም ካፒታል ይዘው አልመጡም አይደለም። ማን ነው የሚከፍለው የሚለው ጥያቄ አግባብ አለው፣ ለሁላችንም አግባብ አለው። ኢትዮጵያውያን ናቸው የሚከፍሉት። ያነ ዙሮ ዙሮ አንድ አገር የተበደረውን ብድር መክፈል አለበት።
ባንከፍል ምን እንሆናለን? ይሄን እናውቅ ነው የምፈልገው።
አናገኝም። ባንከፍል ዲፎልት እናደርጋለን። ዲፎልት ማለት ምንድን ነው? የአንድ ግለሰብ እኔ እንግዲህ ቤቴን ልውሰድ። ቤቴን የሰራሁት ተበድሬ ነው። ተበድሬ የተበደርኩትን ገንዘብ ባልከፍል፣ ነገ በተፈለገው ጊዜ ባልከፍል፣
ባንኩ ይወስደዋል። ቤትዎትን
መጥቶ ቤቴን ይወስደዋል።
ትክክል።
እርግጥ ነው አበዳሪ መጥቶ አገርን አይወስድም፣ እሱን አውቃለሁኝ። ግን ለወደፊት ኢትዮጵያ መበደር ስለሚኖርበት ምክንያቱም አበዳሪ አይደለችም፣ ለብዙ ጊዜ ተበዳሪ ሆና ትቆያለች፣ ካፒታል የላትም። በጣም ኋላ ቀር የሆነ ኢኮኖሚ ነው ያለን፣ ጥገኛ የሆነ ኢኮኖሚ ነው ያለን። ስለዚህ መበደራችን ስለማይቀር ለመበደር የተበደርነውን መክፈል ይኖርብናል። ይህን ብድር ለመክፈል የሚችለው ማን መክፈል ግዴታ ያለበት ማን ነው ብለን የምንጠይቅ የኢትዮጵያ ሕዝብ ነው፣ ፓርቲው አይደለም። ፓርቲው ነገ ቢወድቅ ማን ነው እንጂ የሚወርሰው እዳውን ብለን ብንጠይቅ አገሪቱ ናት የምትወርሰው። ኢህአደግ እኮ አይደለም። ነገ ህወሓት ጠቅልሎ መቀሌ ቢገባ ማን ነው እዳውን የሚወርሰው? ሌላ ቀርቶ የተከዘ ግድብ የተገደበበትን የምትከፍለው የሚከፍለው የኢትዮጵያ ህዝብ ነው። የትግራይ ህዝብ አይደለም፣ ህወሓት አይደለም። የተሃድሶ ግድብ ብድር የሚከፍለው የኢትዮጵያ ህዝብ ነው፣ ህወሓት አይደለም። የግቤ ዳምን ብድር የሚከፍለው ህወሓት አይደለም፣ የኢትዮጵያ ህዝብ ነው። ስለዚህ እዳውን እንደው ዝም ብለን በአእምሯችን መቅረጽ ያለብን እዳው የኛ ነው የኢትዮጵያ ህዝብ ነው ብለን ማመን ይኖርብናል። ይህን ካላመን ዝም ብለን ልክ መንግስት በጨረቃ ላይ እንደሚሽከረከር አድርገን አይ ይሄ የፓርቲው ችግር ነው ልንለው አንችልም። ችግር ያስገባን ይሄ መንግስት ነው፣ እዳ ውስጥ ያስገባን ይሄ ፓርቲ ነው ብለን ማሰብ ይኖርብናል።
ዶክተር እንግዲህ ውይይታችን በጣም በጣም የሰፋ እንደሚሆን እርግጠኛ ነኝ። ወደፊት እድል እንደሚኖረኝ በዚህ ሬዲዮ እርስዎን ለማቅረብ ባለሙሉ ተስፋ ነኝ። ይሄ መጨረሻም የመጀመሪያም አይሆንም ተስፋ አደርጋለሁ ብዬ እና አንድ ሁለት አጫጭር ጥያቄዎች ላቅርብሉለትና አጫጭር መልስ ይስጡኝ። ከዚህ በፊት ድርጅታዊ ምዝበራ በሚል ርዕስ የጻፉት መጽሐፍ ኢትዮጵያ ውስጥ እንዳይታተም ተከልክሏል መሰለኝ፣ ከተሳሳትኩ ያርሙኝ። እርስዎ ደግሞ ይሄ ለኢትዮጵያ ሕዝብ መድረስ አለበት በሚል ነው መሰለኝ በኢንተርኔት በኩል በነጻ አዳርሰዋል። ምንድን ነው ባጭሩ ምንድን ነው ኢትዮጵያ ውስጥ ይሄ ነገር ምዝበራ፣ ድርጅታዊ ምዝበራ በሚል ለምን ተከለከለ? ኢትዮጵያ ውስጥ ይሄ ማን ነው ጄኔራል የሆነ ትምህርታዊ እንትን ነው ይሄን ቢቀርብ ምንድን ነው አደጋ የሆነውና የተከለከለበት ምክንያት?
አዎ ባጭሩ መልሱ ምንድን ነው? ማን ነው የዘረፈ የሚለውም
ፈስ ያለበት ዝላይ አይችልም ሆኖ ነው ነገሩ።
እሱ ነው እሱ ነው።
ኦኬ ጌታዬ፣
ያጋልጣል በሚለው
ኦኬ። ዶክተር ኢትዮጵያኖች በቅርቡ በዚህም ሬዲዮ ብዙ ሰርተንበታል፣ ወደፊትም እጅግ በጣም ብዙ ልንስራ እናስባለን። ምክንያቱም ምንድን ነው የሚባለው የወያኔ መንግስት ከሚሸጠው ወደ ውጭ ኢትዮጵያ ኤክስፖርት ከምታደርገው በማይተናነስ ሁኔታ ከውጭ ካሉ ከዳያስፖራ ኢትዮጵያ የሚገባው ገንዘብ ትልቅ አስተዋጽኦ አድርጎለታል ለሱ ኢኮኖሚ ተቋም መጠናከር የሚል አለና፣ በዚህ ምክንያት ኢትዮጵያኖች ይሄ ነገር ማሰብ አለብን። ምንም ወላጆቻችንን ዘመዶቻችንን መርዳት ብንችልም መንገዶችን መፈለግ አለብን እንጂ በቀጥታ ይሄ ሃርድ ከረንሲ እጅ ውስጥ እንዲገባ ማድረግ የለብንም የሚሉ አሉ። ይሄንንም የኢትዮጵያ ድምጽ ሬዲዮም ይሄን ነገር ስለሚያምንበት በተቻለ መንገድ ይሄንን ለማስተባበር እየሞከርን ነው። እርስዎ ምን ይላሉ?
አዎ ቁልፍ ጥያቄ ነው። በዚህ ላይ ጽፌ ነበረ ከጥቂት ዓመታት በፊት። የኢትዮጵያ መንግስት ከእንትን ከስደተኛው የሚገባው ገቢ ዝቅተኛ አድርጎ ነበር የሚያቀርበው። እዚያ ዓለም ባንክ አንድ እንትን አለ ክፍል አለ። እነሱንን ኃላፊዎቹን ጠየኳቸው፣ ይሄ እውነት ነው ወይ ስላቸው ውሸት ነው
ውሸት ነው
የሚገባው ገንዘብ እንደውም ከዚያ በላይ ነው። አሁን ወደ 4 ቢሊዮን በላይ ደርሷል በየአመቱ የሚሄደው ገንዘብ።
ምን እናድርግ ጌታዬ፣ ምን እናድርግ?
ኖ ማቆም አለብን። ኤው ስደተኛው አገር ቤት የሚካሄደውን ህዝባዊ አመፅ መደገፍ ይኖርበታል። ህዝቡ እየሞተ ህዝቡ እየታሰረ ከ110 ሺህ በላይ ኢትዮጵያውያን ታስረዋል። በነገራችን ላይ አይነገርም። በኦሮሚያ 1000 በላይ ወገኖቻችን ሙተዋል። በአማራ ክልል ወደ 600 ሙተዋል። ይኸው ሁሉ እየሆነ ሰው እየታገለ እንዴት ነው ለወገኖቻችን? እርግጥ ነው ድጋፍ መስጠት አለበት። የምንሰጥበት ዘዴ አለ፣ ሌላ ዘዴ አለ፣ ግን መቀነስ ይኖርብናል። ቢያንስ የወጣውን ዘገባ ሙሉ በሙሉ እና ሀሳብ እደግፋለሁ። እኛ ራሳችን ሌሎች መንግስታትን እርዳታችሁን አቁሙ እያልን እኛ እኮ የምንሰጠው የውጭ ምንዛሬ ለማን ነው እንጂ የሚውለው? ለጥይት እኮ ነው የሚውለው፣ ለአፈና እኮ ነው የሚውለው፣ ለስለላ እኮ ነው የሚውለው። ስለላው በውጭ ሀገር የሚካሄደው በምንድን ነው? በፎሬን ኤክስቼንጅ ነው። ስለዚህ የምንሰጠው ገንዘብ መቀነስ አለበት ነው የምለው።
በጣም ጥሩ ጌታ እንግዲህ ከመለያታችን በፊት አሁን እንደገና አሁንም አንድ ሁለት ጥያቄ ልወርውልዎት አጫጭር ነው እርሶም አጫጭር አግረ መልሱልኝና እሰናበቶታለሁ ከተሳሳትኩ ያርሙኝ አሁንም በጥምረቱ ስብሰባ ላይ ተገኝተው አጭር ንግግር አድርገው ነበር እዛ ውስጥ እንግዲህ እኔ ደረሰኝ ኢንፎርሜሽን ያማራው አለመወከል ያሳስበኛል ብለው ነበር መሰለኝ አሁንም ይሄ ነገር ያሳስቦታል እንዴት ነው መሆንስ ያለበት አጠራርገው በዛው አያይዘው የተቃዋሚ ኃይሎችን በጋራ መስራትና ለመስራት እንዴት ያዩታል አጠራርገው ምን መደረግ አለበት
እሺ በዚያ ስብሰባ ላይ እኔ ያለኝን አቋም ተናግሬያለሁ በኢትዮጵያ ላይ ሉዓላዊነት ላይና ዘላቂ ጥቅም ላይ ምንም ድርድር አይቻልም አያስፈልግም የሚል አቋም አለኝ አማራው በዚያ ስብሰባ ላይ አልተወከለም አሁንም አልተወከለም ወደፊትም መወከል አለበት የሚል አቋም ነው ያለኝ ግን አማራው እንዲወከል ከፈለገ መተባበር ይኖርበታል ዝም ብሎ በየቦታው እርስ በርሱ መናከስ የለበትም ይሄ ነው አቋሚ የኢትዮጵያ ገዢ ፓርቲ ኢትዮጵያን የሚገዛበት ዋናው ምክንያት ያሰለተከፋፈል ነው እንጂ አቅም ኑሮት አይደለም ስለዚህ እኛ ይሄ መከፋፈል መቆም አለበት ተቻችለን መሰረታዊ በሆኑ ነገሮች ላይ ተስማምተን ግን ድርድር አሁን በማያስፈልግባቸው ነገሮች ላይ ለምሳሌ የውስጥ አስተዳደር ምን ይሁን በሚለው ወይም ደግሞ ሌሎች ላይ አሁን የምንወያይበት ጊዜ አይደለም አሁን ግን የምንወያይበት አንደኛ የኢትዮጵያን ዘላቂነት ከተቀበሉ ኃይሎች አሁን እነዚህ አራት ፓርቲዎች ተብለው ነው የተሰበሰቡት ከነሱ ጋራ የተቀራረበ ግንኙነት ፈጥሮ በአንድ ላይ ይሄንን ወንበዴ መንግስት ወደ ድርድር እንዲመጣ ማድረግ አለብን ይሄ ነው ተቀዳሚ ተግባራችን
ጌታዬ እጅግ በጣም አመሰግናለሁ ወደፊትም እድል እንደሚሰጡ ለኢትዮጵያ ድምጽ ሬዲዮ ባለሙሉ ተስፋ ነኝ እናመሰግናለን ጤና ያስጥልን መልካም ሌሊት ምሽት ይሁንልዎት
እሺ በጣም ነው ደስ ያለኝ ከ በተለይ ካንተ ጋር መወያየት እድል ስላገኘሁ ይቅርታ ይደረግልኝ አንተ ስላልኩ
አንተ እንዲሉኝ ነው የምፈልገው
በጣም አመሰግናለሁ ወገኖች በጣም አመሰግናለሁ እድል እንደሚኖረኝ ተስፋ አደርጋለሁ ደህና ቆዩልኝ
ጤና ይስጥልን አድማጮቻችን በመጨረሻ አንድ ማስተዋወቂያ አለን አሁን የደረሰን በስዊድን ስቶክሆልም የዳግማዊ የመለው አማራ ህዝብ ድርጅት ስብሰባ ማስተዋወቂያ ይላል ዳግማዊ መአህድ የፊታችን 18 ፌብሩዋሪ 2017 ዓ.ም ምረት በእንደ አውሮፓ አቆጣጠር በስዊድን ስቶክሆልም ታላቅ የህዝባዊ ስብሰባ ያደርጋል በአውሮፓ ምድር ለመጀመሪያ ጊዜ በሚካሄደው በዚህ ስብሰባ ድርጅቱ ከአማራ ህዝብ ጋር በአንድ መድረክ በመገናኘት ድርጅታዊ አላማውን እና መርሁን ያስተዋውቃል ከህዝብ የሚሰነዘሩ ጥያቄዎችንና አስተያየቶችን ያስተናግዳል ስለ አማራው ህዝብ ተቀጣይ ሁኔታና ስለ ዓለም አቀፉ የአማራ ህዝብ ትግል ከህዝቡ ጋር በቀጥታ ምክክር ያደርጋል በስብሰባው የድርጅቱ መሪዎችና አባላት በአካል ይገኛሉ ድርጅቱ የመለው አማራ ህዝብ ተወላጆች ሲሆኑ ለሆኑ ሁሉ በዚህ ህዝባዊ ስብሰባ እንዲገኙ ሲል ከታላቅ አክብሮት ጋር ጥሪውን ያስተላልፋል ዳግማዊ መአህድ በስዊድን የማይቀርበት አድሬስ ኦስታ ቶሪ ኦስታ ሴንትሩም ይቅርታ ቡስ 160 ጉልማርሽ ከጉልማርሽ ፕላን ትበርባና ሆል ፕላትስ ቫላቶሪየት ቀን ፌብሩዋሪ 18 2017 ከ14 ሰዓት ጀምሮ ይላል ማስተዋወቂያችን
እንግዲህ አድማጮቻችን እንዲንዳ ያለን የሰዓታችን የፕሮግራም መዝጊያ ሰዓታችን ደርሷል በነበሩን ፕሮግራሞች እንደተደሰታችሁ ተስፋ እናረጋለን እንግዲህ ያላችሁን አስተያየት ቅሬታም ካለ በስልክ ቁጥራችን ደውላችሁ አስተያየታችሁን ብትሰጡን ደስ ይለናል የዛሬው ፕሮግራማችን ይሄን ይመስል ነበር
የሚቀጥለው ሳምንት ፕሮግራማችንን ቀደም ብለን እንደገለጽንላችሁ በተለይ የአጼ ቴዎድሮስን ታሪክ ይዘን ስለምንቀርብ እንድትከታተሉ ኮዲቱ እንጋብዛችኋለን እንግዲህ ከሳምንት መልካም ሳምንት
አመድ የሁድ ጨዋታን ፕሮግራም ያው ለሚቀጥለው ሳምንት
እንደምሳሌ በሰዓት ጥረት ምክንያት አላስተላልፈንም ግን በሚቀጥለው ሳምንት ይዘንላችሁን ቀርባለን። አድናቂዎቹ የዚህ ፕሮግራም አድናቂዎች ቅር እንደማትሰኙ ባለሙሉ ተስፋ ነን። ከጊዜ እጥረት ምክንያት ነው።
Let's go.